በስቱቅም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቅም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ከዛሬ 25 ዓመት በፊት ጀምሮ ስልጣን ላይ በመሳሪያ ኃይል የተቀመጠው የትግራይ ነጻ አውጪ ድርጅት የኢትዮጵያ ኢኮኖሚ ማደጉንና ህዝቡ ዲሞክራሲ የተጎናጸፈ መሆኑን በቁጥጥሩ ስር ባደረገው ሬዲዮና ቴሌቪዥን እንዲሁም ጋዜጣ ማካኝነት መለፍለፉን እንደቀጠለ ነው። የትግራይ ነጻ አውጪ ድርጅት የሚፈልገውን ከመናገር ውጪ ሌላ የራሳቸው አጀንዳ የላቸውም የሚባሉትም የደቡብ ህዝቦችን ይወክላሉ የሚባልላቸው ጠቅላይ ሚኒስትር አልፎ አልፎ ጋዜጣዊ መግለጫ መልክ ሲሰጡ የሚናገሩት ነገር ቢኖር ይህንኑ የኢትዮጵያን የኢኮኖሚ እድገትና የዲሞክራሲውን መለምለምና ማበብ ነው። ባለፈው ጊዜ ኢትዮጵያ በዓለም ላይ ካሉት ሀገሮች ሁሉ በድህነት ከኒጀር ቀጥሎ የመጨረሻው ደሃ ሀገር መሆኗን የኦክስፎርድ ዩኒቨርሲቲና የተባበሩት መንግስታት በጋራ ባወጡት የድህነት መለኪያ ሰንጠረዥ ማሳየታቸው ያናደደው አንድ ጓደኛዬ ከሀገር ቤት ስልክ ይደውልና አረ እነዚህ ሰዎች ወያኔዎቹን ማለቱ ነው። አረ እነዚህ ሰዎች እንደው ምን አይነት ፍጥሮች ናቸው? ይሉንታ የሚባልም ነገር አያውቁም ወይ ብሎ ተማሮ ያዋየኛል። ነገሩን ካዳመጥኩ በኋላ ምኑ ነው አንተን ያናደደህ? ጋሞናችንን አታውቅም ነበር እንዴ ብዬ ብጠይቀው አይ እኔ አንጀቴን የሚያሳርረው መንግስት የላትም ከምትባለው ሶማሊያ የባሰን በኢኮኖሚ የደቀቅን መሆናችን ሳስበውና የትግራይ ነጻ አውጪ መሪዎችና ኮካዎቻቸው ልብ በሉ ኮካዎቻቸው ነው ያለኝ። ኮካዎቻቸው ግን በነጋ በጠባ ኢኮኖሚያችን በየአመቱ በ11 በመቶ አድጓል የሚሉት ውሸት ነው አለኝ። በነገራችን ላይ ኮካዎች የምትለዋን ቃል ያን ጊዜ ሰማት ለመጀመሪያ ጊዜ አልገባኝም ነበር። ኋላ ግን ስጠይቅ የተሰጠኝ መልስ ኮተታም ካድሬ ማለት መሆኑን ተነግሮኛል። በነገራችን ላይ በዚሁ በተባበሩት መንግስታትና በኦክስፎርድ ዩኒቨርሲቲ በወጣው የድህነት ደረጃ መለኪያ መሰረት በዓለም ላይ ካሉት አገሮች በድህነት የመጨረሻው አገር ኒጀር ስትሆን ከኒጀር ቀጥላ በዓለም ላይ ደሃው አገር ኢትዮጵያ ነች። ከዚያም ማሊ፣ ቡርኪና ፋሶ፣ ቡሩንዲ ይልና ሶማሊያ በስድስተኛ ቦታ ነው ያለችው። ከኢትዮጵያ እንግዲህ ሶማሊያም ትሻላለች ማለት ነው። የጓደኛዬን መበሳጨት ስለተረዳሁ በቀልድ መልክ ነገሩን ለማረሳሳት ብዬ አይ ምናልባት እኮ የትግራይ ነጻ አውጪ መሪዎች የነሱና የዘመዶቻቸው የባንክ ደብተር ሂሳብ ባደገ ቁጥር የኢትዮጵያም ኢኮኖሚ ያደገ እየመሰላቸው ይሆናል ብዬ በቀልድ ለማለፍ ሞከርኩ። ነገሩን ሳስበው ግን እነዚህ ሰዎች ይህንን አይን ያወጣ ውሸት የሚዋሹት እነሱም ድርጅታቸውም ከሐሰትና ከውሸት በስተቀር ሌላ የሚያውቁት ነገር ስለሌላቸው ነው። እነሱም ድርጅታቸውም በውሸትና በሐሰት የተዋቀረና የታነጸ በመሆኑ ነው። እንደዚህ አይነት ፍጥሮችን አሜሪካኖች ኖቶሪየስ ላየርስ ይሏቸዋል። የማይሻሻሉ ውሸታሞች ማለታቸው ነው። በነገራችን ላይ የትግራይ ነጻ አውጪ ድርጅት ውሸትን እንደ መመሪያው አድርጎ የያዘ ድርጅት ነው። ውሸት ሲደጋገም እውነት ይሆናል የሚለውን የሂትለር የፕሮፓጋንዳ ሹም የጆሴፍ ገበልስን መመሪያ በኢትዮጵያ 80 ሚሊዮን ህዝብ ላይ በስራ በመተርጎም ላይ ይገኛሉ። ኢኮኖሚውና የፖለቲካ ቁጥጥሩ አስመርሮት ሀገሩን ጠልጥሎ በየባህሩ የሚሞተውና የሚጠፋው ኢትዮጵያዊ ቁጥር እልፍ አእላፍ ሆኖ ሳለ ዲሞክራሲ ሰፍኗል፣ ኢኮኖሚው አድጓል ይሉናል። ዲሞክራሲ በስራ ላይ በተገበረባቸው ሀገሮች እንደምናየው ከሆነ የዜጎች መብት የተከበረ በመሆኑ ማንም መንግስትም ወይም የመንግስት ሰላይም ይሁን ፖሊስ ወይ ወታደር ወይ ባለስልጣን ህጉ ከሚፈቅድለት ውጪ ማንንም ግለሰብና ዜጋ ወይም ግሩፕ መያዝ፣ ማሰር መብት የለውም። ኢትዮጵያ ውስጥ የምናየው ግን የመንግስት ሰላዮችና መንግስት የሚቀልባቸው አሸባሪዎች ያለምንም ምክንያትና ማስረጃ አንድን ዜጋ ያስራሉ፣ እንዳይነቃነቅ ከቦታ ቦታ ያግታሉ፣ ይዘርፋሉ፣ ይደበድባሉ፣ ይህ ሐሰት ነው እንዳይሉ ከብዙ ሺዎቹ ማስረጃዎች ለናሙና አንድ የሰሞኑን አሳፋሪ አይን ያወጣ የማጅራት መቾችን መቺ ስራዎችን እንጥቀስላችሁ። የሰማያዊ ፓርቲ ሊቀመንበር ከአሜሪካ ያሉ የኢትዮጵያኖች የጥር ግብዣ አድርገውላቸው ወደ አሜሪካ ለመጓዝ ሁሉን ነገር አሟልተው ከጨረሱ በኋላ ቦሌ አውሮፕላን ማረፊያ ደርሰው ሻንጣቸው አውሮፕላን ላይ ከተጫነ በኋላ እሳቸው ሊገቡ ሲሉ ፓስፖርታቸውን ቀምተው ምንም ምክንያት ሳይሰጡ ከስራ ጉዟቸው አስቀርተዋቸዋል። ምክንያት ለመስጠት ፍቃደኛ የሆነ ወይም የፈለገ ሰውም ሆነ ኃላፊ አልተገኘም። ይህን እንግዲህ የዱርዬና የወንበዴ ስራ ነው፣ የዲሞክራሲና የህግ የበላይነት አብቧል የሚሉት እነዚህ የትግራይ ይቅርታ ይህን ደግመዋለሁ። ይህን እንግዲህ የዱርዬና የወንበዴ ስራ ነው፣ የዲሞክራሲና የህግ የበላይነት አብቧል የሚሉት እነዚህ የትግራይ ነጻ አውጪ ኃላፊዎችና ጀሌዎቻቸው ይህ የሚናገሩት ይህንን አይነቱን ስራ ነው። አቶ ኃይለማርያም ደሳለኝም ኢትዮጵያ ውስጥ ዲሞክራሲ አብቧል የሚሉት የትግራይ ነጻ አውጪ መሪዎች ኢትዮጵያዊው መፈጠሩን እንዲጠላና በተለይም ኢትዮጵያዊ መሆኑ እንዲያሳፍረውና እንዲሸማቀቅበት ሌት ተቀን የሚታክቱ ይመስላሉ። በውጭ ያለውም ኢትዮጵያዊ ቢሆን ሲያስፈልጋቸው ገንዘብ ሰብስቦ እንዲልክላቸው እንጂ ኢትዮጵያዊ በመሆኑና እነሱም በኢትዮጵያ ስልጣን ላይ በመቀመጣቸው ባለባቸው ኃላፊነት መሰረት ውጭ ያለው ኢትዮጵያዊ ችግር ሲደርስበት በዜግነቱ ሊደረግለት የሚገባውን እርዳታ ሊሰጡት ቀርቶ በሐሳባቸውም የሚመጣ አይመስልም። ሰሞኑን የመን ውስጥ በተነሳው የእርስ በርስ ጦርነት ምክንያት ኢትዮጵያኖች ይቅርታ በደረሰባቸው ጥቃት ምክንያት የእርዱን ድረሱልን ጥሪያቸውን ለኢትዮጵያ መንግስት ሲያሰሙ በውጭ ጉዳይ ሚኒስትሩ በዶክተር አድህኖም የተሰጣቸው መልስ ቢኖር በፌስቡክና በሌሎች እንትኖች ላይ ስልክ ለጥፈው በዚህ ኢትዮጵያ ደውሉ የሚል መልእክት ነው። እንግዲህ ይታያችሁ፣ አድኑን ብሎ ኢትዮጵያዊው የሀገሩን መሪዎች ሲማጸን የሰጠው መልስ በፌስቡክና በምናምኑ ላይ የኢትዮጵያን ስልክ ቁጥር ለጥፎ ኢትዮጵያ ደውሉ ነው። በአንጻሩ የሌሎች ሀገሮች ለዜጎቻቸው መድረስ የመጀመሪያ ዓላማቸው ስለሆነ በመርከብ በአይሮፕላንና በሌሎች የትራንስፖርት ዘዴዎች ዜጎቻቸውን ከየመን በአስቸኳይ በማውጣት ላይ ናቸው። አሁንማ ኢትዮጵያዊ ነኝ ማለት ኢትዮጵያ ውስጥ መከራና ስቃይ የሚታይበት በጎረቤት አገሮች ሰው እንደ ከብት የሚጋዝበት ሆኗል። በዘረኞች ቁጥጥር ስር በነበሩ ጊዜ ለዜጎቻቸው ጥገኝነት የሰጠንላቸው አገሮች ዛሬ የእኛ ዜጎች መሄጃና መድረሻ አጥተው እነሱ ጋር ሲሄዱ እንደ ከብት መንጋ ይነዷቸዋል፣ እንደ ዱር አራዊት ያሳድዷቸዋል። ዳሩ እነዚህ አገሮች ምን ያደርጉ? የራሳቸው አገር መሪዎች ዞር ብለው ሊያዋቸው ያልፈለጓቸውን ዜጎች እነዚህ አገሮች ምን ያድርጓቸው? የፈጣሪ አንድዬ ከለላ አይለያቸው እንላለን እንጂ። በነገራችን ላይ ኢትዮጵያ ውስጥ እየተፈጸመ ያለው ከላይ የጠቀስነው በእኛ አመለካከት የዱርዬና የማጅራት መቺ ስራ ዲሞክራሲን በተጎናጸፉ አገሮች የሚሰራበት ህጋዊ ስራ ነው የሚሉ ከሆነና ይህንንም ለማስረዳት ፈቃደኛ ከሆኑ መንግስታቸውን በአምባሳደርነት ወክለው ስዊድን የተቀመጡትን ባለስልጣኖች ለማስተናገድ የኢትዮጵያ ሬዲዮ ዝግጁ መሆኑን በዚህ አጋጣሚ እየገለጽን፣ ሌላም ይህን እኛ የወሮ በላ ስራ ነው የምንለውን ድርጊት ትክክል ነው የሚል የትግራይ ነጻ አውጪ ተወካይ የሚሆን ወይም ደጋፊ ካለ ቀርቦ አስተያየቱን እንዲያካፍለን እንጋብዛለን። እንግዲህ አድማጮቻችን በዚህ ጽሑፍ ላይ እንደተናገርነው አንዳንድ አገሮች ዜጎቻቸውን እንደሚያስወጡ ሰምተናል። ስዊድንም በተጠንቀቅ ላይ ሆኖ ከእያንዳንዱ የመን ውስጥ የሚገኙ ዜጎቹ ጋር ቀጥታ ግንኙነት እንዳለው በተለያዩ የመገናኛ ዘዴዎች ለማወቅ ችለናል። ህንድ 2 ትልልቅ የጦር አይሮፕላን ልካ ዜጎቿን አውጥታለች። የሚያሳዝነው ግን ኢትዮጵያኖች ይህንን በጠየቁበት ጊዜ የተሰጣቸው መልስ ያ ሆኖ አሁን የሰማሁት ዜና የሚለው ምንድነው? ግሩም ምንድነው? 30 ሰዎችን በቻይና እንዴት ነበር
እንግዲህ የወጡ መረጃዎች ምንድነው የሚሉት? ቀደም አንተ እንዳልከው የውጭ ጉዳይ ሚኒስትሩ የተለያዩ ስልኮችን በፌስቡክ ሲለጥፉ ከከረሙ በኋላ ጉዳዩ በዛ የሚጠናቀቅ ባለመሆኑ ለፕሮፓጋንዳ ፍጆታና ስራ እንዲውልላቸው የቻይና መንግስት ዜጎቹን በተለያየ መንገድ ያስወጣ ነው ያለውና
የራሱን ዜጎች
ያስወጣ ነውና በመርከብ የተወሰኑ ዜጎቹ ሲያስወጣ ያው እንግዲህ ከቻይና ጋር በመነጋገር ባክ ጥቂት ኢትዮጵያውያንን ማብረህ ጫንልኝ በሚል 30 ኢትዮጵያውያንን ወደ ሀገር ቤት አስገብተው ማስገባታቸው ብቻ ሳይሆን ሲገቡ ምንድነው እሱ አንጥፈው ተቀበለዋቸው በቃኛ መንግስታችን ደርሶልና መሰግናለን ከሞታ አደገን እንዲያሉ ሲያናገሯቸው ነበር። ይሄ በጣም ትልቅ ፕሮፓጋንዳ ነው የተሰራው። 30 ኢትዮጵያውያን ናቸው የገቡት ካሉት ከ100,000 በትንሹ ከ100,000 በላይ ኢትዮጵያውያን።
በዚህ ላይ ደግሞ የተባሁን የተነገረ ዜና አለ በሚዲያዎች የሳውዲ አረቢያ ጦርነት ሳውዲ አረቢያ ባወጀው ጦርነት የመኖች ላይ የሞቱት ኢትዮጵያውያን በአይሮፕላን የተገደሉት ወደ 40 ይደርሳሉ የሚል ዜና አለ።
ምን ያህል
እንትን የሚረጋገጥም ባናውቅም ያንን እንኳን ምንድነው ዜጎቻችን የሞቱበት ምክንያት የሚል መንግስት የለም።
ምንም ለማጣራት የተደረገ ነገር የለም። የተባበሩት መንግስታት ዜናውን አውግዟል። ማለት ያ የስደተኞች መኖሪያ ካምፕ ላይ ተደበደበው ከሌ ሞቱ ባይልም አጠቃላይ ተደረገው ነው ኔታ ሲያውግዝ ሌሎችም ሀገሮች ይሄንን በፍጹም አውግዘዋል።
የኛ ግን የሞት የራሱ ህዝብ ዜጋ የሞተበት ስልጣን ላይ ያለው መንግስት ግን አበጃቹ ቀጥሩበት ጦርነቱን ነው ያለው እንደገባኝ።
እንደውም እንደዛ ብሎ እንደው እንትን ባይልም እንኳን አርፎ ቢቀመጥልን ይላሉ የመን ያሉ ኢትዮጵያውያን።
ተከክል እንግዲህ አድማጮቻችን በዛሬው ፕሮግራማችን በተቻለ መጠን ይሄን በተመለከተ ምንም እንኳን እኛ ይሄ ችግር የማይደርስብን ቦታ ብንሆንም የወገኖቻችን ችግር ስለሚያንገበግበን ይሄን በማድረጋችን ቅር የሚለው ቢኖርም እንደፈለገ ቅር ይበለው። እነዚህን ዜጎቻችን በተቻለ መጠን ባየር ላይ በማቅረብ የሚሉትን ለመስማት እንሞክራለን፣ አብረን እንከታተላቸው እንላለን። ሌላው ሰሞኑን በፕሮፌሰር መስፍን ላይ ዘመቻ የተጀመረ ይመስላል። ሳቸው የሚሉት ከሀገር ሁጣ ነው የሚሉኝ ነው ወይስ ምንድነው የሚፈልጉት? እኔ ከኔ ሀብት የለኝ ለነሱ ምን ይወርሱት የለኝም ምንም ነገር የለኝም። የምኖርባት ቤት ውስጥ ያለችኝ ሁለት የገብረ ክርስቶስ ስዕል አለ፣ ሌላ ምንም ነገር የለኝም።
ባል ይዘርፈኝ ካልሆነ መንቀራቸው ነው
መስተከር። ከሀገሬ ግን አልወጣም ሬሳ አይነች የምትወጣው የሚል አጭር ጽሑፍ አውጥተዋል።
በብሎጋቸው ላይ አስፈራዋል። ሰሞኑን
ምን አርጉ ነው የሚሉን? የት ሂዱ ነው የሚሉን? አገር ቤት አንኖርም፣ በውጭ ያሉትም ስቃያቸው ነው ያሉ ምንድነው ብሎ አጭር ጽሑፍ ጽፏል። እሱን እናሰማቸዋለን። ይሄ ኢትዮጵያዊነት በእውነት የቅጣት እንትን እየሆነ መጥቷል። በተለይ በወያኔ መሪነትና በጀሌዎቹ ተከታይነት ኢትዮጵያዊ መሆን ወንጀል እንደ ወንጀል ያስያ እንድንረዳውና እንድንፈራ እንድንሸማቀቅ እያደረጉ ነው። ይህን የተመለከተች አንዲት ወጣት ልጅ ቲኔጀር ወጣት በአስራዎቹ የምትገኝ አዲስ አበባ ተወልዳ ያደገች ኤርትራዊ ዝርያ ያላት ልጅ አሜሪካ አይ ቲንክ ነው የምትኖረው የምትለውን እንስማ እስቲ። ምንድን ነው ኢትዮጵያዊነት? ሁሉም ወያኔ ኢትዮጵያዊነት አታንሱ ነው የሚለው፣ አያስፈልግም። ምን ይሰራል? አማራ ሁን፣ ጉራጌ ሁን፣ ትግሬ ሁን እንደዛ ሆነ በየፊና በየ እንትንህ ኑር ነው የሚሉት። ይቺ ልጅ ምን ትላለች? እኛስ ምን እናደርግ? ተቀብለናቸው እንኑርና እነሱ እንደ በየቆፈሩልን ጉድጓድ ገብተን እዛው ስንንቦራጨቅ እንኑር? እነሱ የእልፍ አላፍ ጌቶቻችን ሆነው እንደፈለጉ ስንት እንደሆኑ ታውቃለህ? አንድ ስታትስቲክስ ሳይ 6% ናቸው። እንግዲህ ይሄ ፋክት ነው። ምንም የዘረኝነት ጥያቄ አይደለም። ምንም ጥያቄ 6% የሚሆን የትግራይ ድርጅት ወክላለው ነው የሚለው ለዛው
እነሱ ወክላለው
ነው የሚሉት እንጂ የትግራይ ህዝብ በነጻነት አግኝቶ ማንን ትፈልጋለህ ተብሎ አልጠየቀም። ምን ወክላለህ
አልጠየቀም።
6% እነዚህ ናቸው። 94% የሚሆነው የኢትዮጵያ ህዝብ እንደፈለጉ የሚያሽከረክሩት። ለዚህ ደግሞ ተጠያቂው እነሱ ብቻ አይደሉም። አሁን አዲስ የመጣችው ኮካዎቹ የኮተታም ካድሬው በከሌላ ዝርያ የወጣው ሁሉ ያ ሁሉ ተጠያቂ ነው የሚሆነው። አንድ ቀን መምጣቱ አይቀርም። እኛም መቼ እንደሆነ ነው የማናውቀው። ለማንኛውም እቺ ልጅም እናዳምጣት፣ እንጋብዛችኋለን። እንደተለመደው የህጽ ልጆች ፕሮግራም ይኖረናል። ዜናም ጊዜውን ጠብቆ ይደርሳል። እንግዲህ አሳባችሁን በስልክ ቁጥር 0819100 በነገራችን ላይ በትናንትናው ዕለት ስቶክሆልም ውስጥ ተደርጎ እኚህ ከሀገር እንዳይወጡ መከራቸውን የሚያወጡ የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልካል የሳቸውም ጉዳይ አለ ትናንትና ስብሰባ ተደርጎ የድጋፍ ማህበር ነው የሚባለው
የድጋፍ
ማህበር ተቋቁሟል ስለሱም ዜና ላይ የምንለው ይኖረናል እንግዲህ እሱን በተመለከተ እንግዲህ እስከ 6 ሰዓት ድረስ ከኛ ጋር እንደምትቆዩ ተስፋ ማድረግ እንደተለመደው ፕሮግራማችንን በሙዚቃ በመጀመር ግሩምችን እንግዲህ ዘደባ በለና
Yeah. ልጆች ደህና ናችሁ? ልጆች እኛ ደህና ነን።
ይህ የስዊድን የሚገኝ
የኢትዮጵያ ድምፅ ራዲዮ
የልጆች ክፍለ ጊዜ ነው።
አሁን የዛሬ ፕሮግራም እናስተዋውቃችሁ።
ዛሬ ምን ምን አለ?
ዘፈን
ተረት አለ።
ልጆች እንደምን ሰንብታችኋል? ደህና ናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል ያዝናና ብለን ያሰብናቸው ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች ለሕፃናት የሚያስተምሩ ዘፈኖች ይዘን ቀርበናል።
ቸው ልጆች ደና ሰነበታችሁ? እንግዲህ ዛሬ የምንሰማው ተረት ስለምን እንደሆነ ታቃላችሁ ልጆች? ጅራተ ቆራጣ ጦጣ። በጫካ ውስጥ አንዲት ጅራተ ቆራጣ የሆነ ጦጣ ነበረች። እንደ ልጆቹ ጦጦች ብዙ ከዛፍ ወደ ዛፍ እየዘለለች መጫወት አትችልም ነበር። አንድ ቀን ድንጋይ ላይ ቁጭ ብላ ፀሐይ ስትሞቅ በመንገድ ላይ አንድ ገበሬ ትልቅ ስልቻ በቦርሳው ተሸክሞ ሲሄድ ታያለች። ከዛም ወደ ገበሬው ጠጋ ትልና ጤና ይስጥልኝ ብላ ሰላም ትለዋለች። ገበሬውም ጤና ይስጥልኝ እመጥጥት ብሎ ሰላምታ ከተለዋወጡ በኋላ ወዴት ነው የምትሄደው ብላ ትጠይቀዋለች። ገበሬውም ይህንን ማሬ ሞላ ስልቻ ለንኩስ ልሰጥ ነው የምሄደው ይላታል። ጦጣውም ተንኮላሰው እንዴት ማሩን አታላ እንደምትቀበለው ታስብ ጀመር። ጥቂት እንደቆየች ወዲያውኑ ሐሳብ መጣላትና ለገበሬው የምትሄደው መንገድ ረጅም ነው ውሃ አልጠማህም እንዴ ብላ ስትጠይቀው፣ ገበሬውም ዋው ውሃማ በኮዳ ይዣለሁ ሲላት፣ ቀበል አድርጋ እዚህ ገደል ስር በጣም የሚጣፍጥ የምንጭ ውሃ አለ ለምን አትቀዳም ትለዋለች። ገበሬውም በጣም ደስ ብሎት እንዴት ጥሩ ጦጣ ነሽ ብሎ አመስግኖ ሊሄድ ሲል፣ ለምስልሽቻውን ተሸክመ ትሄዳለህ እኔ እዚህ ፀሐይ የሞቅ ጠብቅልሃል ስትለው፣ ገበሬውም አመስግኖ ኮዳውን ይዞ ወደ ገደል ውሃ ሊቀዳ ሲሄድ ጦጢቱ ስልቻውን ከፍታ ማሩንም እስኪበቃት ለሳ ስትጠግብ ስልቻውን ልትዘጋው ስትል ይጎልባታል። ገበሬው እንዳያቅባት ስልቻ ውስጥ አፈር ሞልታ ታስቀምጣለች። ገበሬውም መንገዱን እንደነገረችው ሄዶ ውሃ ቀድቶ መጣና ጦጣውን በጣም አመስግኖ ስልቻውን ተሸክሞ የንጉሥን ስጦታ ይዞ ሄዶ ለንጉሡ ስጦታውን ሰጣቸው።
ጦጣ አለች እጅግ የቀበጠች ሙዝንት ገምጣለች ከሰው የቀማች ጦጢ 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 ቀበጢ ጦጢ 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 ቀበጢ ጦጢ 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 ቀበጢ ጦጢ 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 ቀበጢ።
ብዙም ሳይቆይ ንጉሡ ተቆጥቶ ገበሬውን አምጡት ብሎ ትእዛዝ ሰጥተው፣ ለገበሬውም ለምንድን ነው አፈር የተቀላቀለ ማር ይዘህ የመጣሁ ብሎ ሲነግሩት፣ ገበሬውን ደንግጦ ንጉሥ ሆይ እኔ ይዤ የመጣሁት ንጹሕ ማር ነበር በመንገድ ላይ ጦጣ አታላይ ነው ብሎ የሆነውን ነገር ሁሉ ነገራቸው። ንጉሡም በመቆጣት ስለ ጦጣት ምልክቷን አላት ብሎ ጠየቁት። ገበሬው ጅራት የላትም ሲል መልሶ ለንጉሥ ነገራቸው። አሁን ፈልጋችሁ ጅራተ ቆራጣ አምጡ ብሎ ለጠባቂዎች ነገራቸው። ጠባቂዎችም መፈለግ ጀመሩ። በዚያ በድንገት ቆራጣ ጦጣ እንደምትፈልክ ስትሰማ ለሁሉም ጦጦች እየዞረች ጅራቱ ቆራጣ ያልሆነ ጦጣ ሁሉ እንዲገደል ተብሏል ብላ ለጦጣዎቹ ነገራቸው። ጦጣዎቹን ፈርተው ጅራታቸውን ተቆረጡ። ጠባቂዎቹም በመጡ ጊዜ ሁሉም ጦጣዎች ጅራት የላቸውም። ጠባቂዎቹም ግራ ገባቸውና ለንጉሱ ተመለሰው ሁሉም ጦጣዎች ጅራታቸው የላቸው ብለው ነገሩት። ንጉሱም ብልሃተኛ ነበርና እንዳታለላቸው ገባውና ጠባቂውን እንዲህ አላቸው፣ የዛፍ ላይ ሩጫ ስለሚደረግ አሁን ሄዳችሁ ለጦጣዎች በሙሉ የዛፍ ላይ ሩጫ ይደረጋል፣ አንደኛም ይሆነ ትልቅ ሽልማት አለው ብሎ አስለፈፈ። ጦጣዎችም ምን ይሆን ብለው ለመወዳደር ወደ ንጉስ ቤተ መንግስት ሄዱ። ቤተ መንግስት ውስጥም ብዙ ዛፍ ነበርና ከዛፍ ዛፍ ሩጫ ውድድር ተጀመረ። ጅራተ ቆራጣ ጦጦች ሁሉም ልምድ ስለሌላቸው ከዛፍ ዛፍ ሲዘሉ ይወድቁ ጀመር። ያቺ ጅራተ ቆራጣ የሆነች ጦጣ ግን ልምድ ስለነበራት ዝልል ዝልል እያለች አንደኛ ወጣች። ሽልማትም ልትቀበል ወደ ንጉስ ስትሄድ ንጉሱ ለምን ውድድሩን እንዳደረገ ነገራት። እሷ ብቻ ብልጥ እንዳልሆነችም ነግሯት ጦጣቷም ቅጣቷን ተቀበለች ይባላል። ልጆች አያችሁ፣ ብልጥ ነን ብላችሁ ተንኮል መስራት አያዋጣም። እሺ፣ ተረቴ መልሱ፣ አፌን በዳቦ ለውሱ። ደህና ዋሉ ልጆች፣ ደህና ዋሉ።
This is
አድማጮቻችን በመግቢያው ፕሮግራማችን ላይ የመን የሚገኙ ኢትዮጵያኖችን ችግርና ሰቆቃ በተመለከተ በቀጥታ ከቦታው እንግዶች ይኖርናል ብለናል ነበር። እስቲ አሁን እንግዳችን ባየር ላይ ስላለ መስመሩ ካልተረበሸ በስተቀር ከግሩም ጋር አገናኛቸዋለሁ። ግሩም
ሃሎ፣ ጠና ይስጥልኝ ግሩም። ይሰማሃል? በጣም አመሰግናለሁ። እንግዲህ አድማጮቻችን ግሩም ተክለሃይማኖት ጋዜጠኛ ነው፣ ነዋሪነቱ በየመን ነው እና አሁን ስላለው ወቅታዊ ጉዳይ ለማነጋገር መስመር ላይ ስለተገኘ በአድማጮች ስም እናመሰግናለን። እንዴት ናችሁ? እስቲ ከእናንተ ደህንነትና ጤንነት እንጀምር። አንተ እንዴት ነህ? ሌሎቻችሁም በዛ በየመን በሰናና በዙሪያው የምትገኙ እንዴት ናችሁ? አሁን ያላችሁበት ሁኔታ?
ለጊዜው ገና ነን። ያው በመሳቀቅ እና በጭንቀት መሀል ተወጥሮ ነው ያለው ማንኛውም ስደተኛ። ዛሬ ከዛሬ አንድ ችግር ተነሳ በሚለው ላይ ነው ያለው። አሁን ነገሮች እየከፉ መንገድ ላይ በመያዝ ፍተሻ እየተደረገ ከክሽን ሰዓት ያለ ሳንቲም እየተወሰደ ሞባይል እየተነጠቁ ምናምን ነገር ያሉበት እንደዚህ አይነት ነገሮች ትላንትና እና ከትላንት ወዲያ ዛሬ እንዲህ የተጀመሩ ነገሮች ናቸው። ያው ይህ ነገር ሁላችንም አሁን እየደረሰ ያለ ነገር ነው። ከዚህ በኋላ ደግሞ የበለጠ ሊከፋ እንደሚመጣ ያንን ኢትዮጵያ ሊያስበው ይገባል። ምክንያቱም የመናውያኑ ራሳቸው ችግር ላይ ነው ያሉት። በኢኮኖሚ ዳሽቀዋል። የሚገቡ ነገሮች የሉም፣ በረራ የለም። አገሪቷ በአየር እየተገበደበች ነው። ካለባቸው ችግር አንጻር ዛሬ ኪስ እንዲፈትሹም እንዲልም ነገ ደግሞ የበለጠ ዘረፋ ሲሉ ወይም ለችግር ሲሉ የበለጠ ጉዳት እንደሚደርሰው መተንበይ ይቻላል። ይህ እንግዲህ ከአየር ድብደባው በተረፈ ከዛ ከምትሳቀቅበት በተረፈ ያለ ህይወት ማለት ነው።
እስቲ ግሩም ወደ ዝርዝሩ እንመለሳለን። አንዳንድ አድማጮች ከመጀመሪያ ነገሩን ያልተከታተሉ ወገኖች ይኖራሉ ብዬ ገምታለሁና ይሄ አሁን ሳውዲ መራሹ መንግስት እየወሰደ ያለው ወታደራዊ እርምጃ ምንን ተከትሎ የመጣ ነው? እንዴት ነው እንደዚህ አይነት እርምጃ የተወሰደው? ይሄ ነገር መሆኑስ ቀደም ብሎ ምናልባት ግንዛቤ ያልተወሰደም? መነሻው ምንድን ነው?
መነሻው ግን የአረቡ አብዮት ዓለም እንቅስቃሴ ከተጀመረ ጀምሮ የቀድሞ ፕሬዚዳንቱን አሊ አብደላ ሳላህ በዚህ የመንግስት በተደረገ እንቅስቃሴ ከስልጣናቸው እንዲወርዱ ተደርጎ አሁን የተባረሩት ፕሬዚዳንት አብዱረቡ ነበረ በጊዜያዊ ፕሬዚዳንትነት የተተኩት። ከዛ በኋላ ያው የቀድሞ ፕሬዚዳንት ስልጣናቸውን በህዝቡ እንደዛ በምንነጠቃቸው አርፎ መቀመጥን አልመረጡም። የሁቲ አማጽያን የሚባሉትን ሰራዊቶች ሚሊሻዎች እነሱን በመርዳት እዚህ ድረስ እንዲገቡ ሲያደርጉ ይህንን ለማድረግ አሁን የተባረሩት ፕሬዚዳንትም ተባባሪ ነበሩ። ምክንያት አድርገው ግን የጠቀሱት በፊት አምጾ ከመንግስት ጋር ሲዋጋ የነበረው ጀነራል አሊማ ሁሴን እና አልሀመር እና የቤተን አልሀመር አህመድ አልሀመር አሚድ አልሀመር የሚባሉትን ለመውጋት እነሱን እነዚህኞቹ ሚሊሻዎቹ አስፈቶላቸው ወደ ቦታቸው ሊሄዱና እኛው ስልጣናቸው ላይ ሊቀመጡ አይነት የህፃን ልጅ የፖለቲካ ጨዋታ ነበር የተጫወቱት። እነሱ ግን እንደመጡ እሳቸው ነው ከስልጣን አግልለዋቸው ያው በቤተ መንግስታቸው ስልጣኑ ያለ እሳቸው ፍቃድ ምን ያለን አማጽያኑ ፍቃድ ምንም መንቀሳቀስ እንደማይችሉ ያደረጓቸው ስልጣን ለገዛ ፍቃድ ይለቃለሁ አሉ። አደንም አልፈቀዱላቸው። የቁም እስረኛ ስላደረጓቸው አምልጠው ወደ አደን ሁለተኛው ከተማ ሄዱ። ከዛም ደግሞ እንደገና አሁን ጦር አዝብቶ እዛም ሊይዟቸው ሲሉ የሳውዲ እና ተባባሪዎቹ ሀገሮች እሳቸውን ለማስታለም ሁለተኛ ከተማዋንም ከዚህ ከወራሽ ኃይል ለማዳን ይህን አይነት ጣት መሰንዘር ጀምረዋል።
በጣም ጥሩ። እስቲ ስንት ኢትዮጵያውያን አሉ ግሩም? በአንተ ስታስቲክስ ወይም በሌሎቹ የስደተኞች ስታስቲክስ መሰረት ምን ያህል ኢትዮጵያውያን ስደተኞች ወይም አጠቃላይ ኢትዮጵያውያን ይገኛሉ በየመን?
በኤምባሲስ መረጃ መሰረት በፓስፖርት በምን ያለው ማለት ነው ወደ 80,000 ነው።
ወደ 80,000 ህጋዊዎቹ ማለት ነው ፓስፖርት ያላቸው ሃሎ 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 አሁን መጣሃል አሁን ተመልሰሃል ቀጥል
አዳ ፓስፖርት ያለ ሰማለሽ ነው በዩኤንኤችሲአር ስር በቀጠሮ ያሉት ወደ 5000 ናቸው በማንዴት ያሉት ደግሞ 4500 አካባቢ ነው ወደ 4000 አካባቢ ነው ብቻ እንደላ ፍርሽ አለ ከዩኤንኤችሲአር ከኢትዮጵያ ኤምባሲ እኩልና ውጪ በባህር እየገባ ደግሞ ያለው ሌላ ከሰማለሽ እና ከልጥናሽ በላይ ነው
በዚህ
በግምት ይሄን ይቻላል ከ150000 በላይ ይገኛል።
በጣም ጥሩ። እስቲ ሰሞኑን ይሄው የሳውዲ መራሹ ጦር በወሰደው ሰሞኑን የሳውዲ ጦር በወሰደው እርምጃ በስደተኞች ካምፕ ላይ በወሰደው እርምጃ የተገደሉ ኢትዮጵያውያን እንዳሉ ነው የተነገረው። እንዴት ነው እስቲ እሱ መረጃ?
በዛ በኩል ላለው መረጃ ለአወዛጋ ቢሆን ይቻለው አይኦኤም ነገሩን ለመሸፈን የመሞከሩ ሁኔታ ነው። ምክንያቱም የመኒ ናቸው የተገደሉት ካለ ሌላ ጠያቂን ከጠያቂን ላይኖር ነው ነገሩ ይደረሰበታል። እነሱ ኢትዮጵያውያን የሚጠይቁ መስሏቸው ነው። ኢትዮጵያ መንግስት እንደዚህ አይነት ጥያቄን ዜጋዎች የሚልክለት አይኖረም። መጀመሪያ ደረጃ ከመዝገቡም እዛ ከደበም ችግር እንደተገባበትን መዝገብ ግን አጥረት ባላዩን እንደማጥር ብርክታ ያለ ካይን ሰራተኞች ባገኘው መረጃ መሰረት ነው። ሁለተኛ ደረጃ እነዛ እንደሎች ተገደሉት 46 ስደተኞች ኢትዮጵያውያን አይደሉም። ከዚህ ከየመን በጦርነት የተፈናቀሉ ናቸው ለማለት የሞከሩት የአይን ሰራተኞች ወይንም ሌሎች ኢትዮጵያ የወያኔ ግሩፖች እንዲህ ሰዎች ፎቶ የተቃጠሉበትን ፎቶ ወደ ድግት ፎቶ ወደ ፌስቡክ ላይ አውጥቻለሁ ያለ ማየት ይቻላል። ጉርድ ቀሚስ ያረገች ሱሪ ያረገ ቲሸርት ያለ እነዚህ አይነት አለባበስ የመን ውስጥ በምንም ተአምር በየመናውያን ዘንድ ነውር ነው። ወንድ ልጅ እዛ ሳዳ የተፈናቀሉበት አካባቢ ላይ ወንድ ልጅ ሱሪ አይለብስም ነውር ነው። ሴቶችም ባልት የሚባል ጥቁር ሙሉ ለሙሉ ከላይ እስከ ፊት የሚሸፈኑበት ነው። ጉርድ ቀሚስ የሚያረጉ የሉም። የየመናውያን አለባበስ ራሱ እያንዳንዱ ፎቶ በየመን ዜጋ ሳይታ አካባቢያቸው ላይ ያሉ እነዚህ ምናዊ ናቸው አበደን የመን አይደሉም የሚለው ምክንያቱም በየመን እንደዚህ አይነት አለባበስ የለም። ያ የኢትዮጵያውያን አለባበስ ነው። የምስራቅ አፍሪካ ስደተኞች ነው ያለው አይደል? የምስራቅ አፍሪካ ስደተኞች በዛ በኩል ኤርትራውያን አይጠቀሙበትም። ምክንያቱም ሞካ በሚባለው ወደብ ነው ኤርትራውያን የሚገቡት። ያ በባብል መንገድ ለሚገቡ ኢትዮጵያውያን ነው ወይም ጅቡቲያውያን የሚሰራው። ለሶማሊያውያንም ያው ካምፕ አይሰራም ምክንያቱም በቤራሊና ሙከላ በሚባል ወደብ ስለሆነ የሚገቡት ከሶማሊያ ይደፋቱ። እነሱ የሚጠቀሙት ማይሳብ የሚባል ካምፕ ነው። ስለዚህ ይሄኛው አልመዛቅ የሚባለው ካምፕ ኢትዮጵያውያን ብቻ እንደሚጠቀሙበት ከዛ በፊት ለስራ በሄድኩበት ሁለት ጊዜያቶች በሙሉ ከአንድ እርዳታ ድርጅት ጋር በሚሰራበት ሁኔታ ነበረ እና ለስራ በሄድኩበት ሁለት ጊዜያቶች በሙሉ ኢትዮጵያውያን እንጂ ሌላ ዜጋ እዛ ውስጥ አልነበረም።
ይሄ ድብደባ
ላይ ነገሩን ለመሸፈን ሲሉ ኢትዮጵያ መንግስት ከላስ ሲሉ
ይሄ ድብደባ ሆን ተብሎ የተፈጸመ ነው የሚሉ ወገኖች አሉ። አንዳንድ ወገኖች የሳውዲ አረቢያው መራሹ ጦር ደግሞ በስተት ላይ ተፈጸመው ይላል። እንዴት ነው የስደተኞች ካምፕ ላይ እንዲህ አይነት ድብደባ ሊፈጸም የቻለው?
አሁን ብለው ለተፈጸመው ከሚሉት ወገኖች አንዱ ነበርኩኝ እኔ ያለው ምክንያቱም ዩኤን የሚል በትልቁ በጣም የተጻፈ አርማ አለው። ትልቅ ባንዲራ የተወለበለበ ነው ዩኤን የሚል ካምፕ ላይ። አሁን ይህን ጽፈናል ማለት አይቻልም። በጣም የሚገርመ ነገር ጀት ላይ ሆነው ከመኪና ውስጥ አንድ ሰው መጥሎ የሚመጡት ነው ያጠፏቸው ነው ወይ ዩኤን የሚለው ሳይቶቸው ነው አፈያቸው ማለት አይቻልም። ገብቷል። አውቀው ነው የመጡት ማለት ይቻላል። ግን መጨረሻ ላይ የሳውዲ አረቢያ መንግስት ባወጣው መግለጫ ላይ የተስማማሁት ምንድን ነው የመሳሪያ የጫነ የውጭዎቹ መኪና ካምፕ ውስጥ ገባ እና ሚለው
እሱን
ባዶችን በፎቶ ስላገኘሁት ፎቶቻለሁ።
እስቲ አሁን የኢትዮጵያ
መኪናው ለማስተካከል መኪና ለመምጣት ብሎ መሰለኝ ቻለ መኪና ለመምጣት ብሎ ካምፖት ያለ ሰሞን የሳውዲ መንግስት ኢትዮጵያን ባወገዘ በማግስቱ ነው ያለ ድርጊት የተደረገ። አውቀው አይደለም ማለት አሁንም አይቻልም፣ አጠራጣሪ ነው እንጂ።
እስቲ ይሄ ነገር አሁን የኢትዮጵያውያን ሁኔታ በጣም አስከፊ የሆነበት የት አካባቢ ነው? የትና የት ቦታዎች ላይ ነው አሁን የኢትዮጵያውያን ሁኔታ በጣም አስከፊ ደረጃ ላይ ደረሰው?
በጣም አስከፊ ደረጃ ደረሰው አደን አሁን በጦርነት የውጪ አማጋንና የአደኖች የሚዋጉበት ቦታ የየመን ሁለተኛ ከተማ ውስጥና እዚህ አንደኛ ከተማ ውስጥ ነው እኛ ጋር ነው። እዚህ ታሰ የገባ በመስኮት የገባ ምናምን ካይመጣባቸው ምን ያለባቸው ብዙ ኢትዮጵያውያንም አሉ። እንኳን ወደ 6-5 ኢትዮጵያውያኖች እናናግራለን። በጣም የሚገርመ ግን እንደዚህ አይነት የበረደ ጥይት ተሶ ገብቶ የኢትዮጵያ ኤምባሲ የመኪና ጎማ ስለመታና ስለፈነዳ ኢትዮጵያ ኤምባሲ ተመታ ብለው የውጭ ጉዳይ ሚኒስትሩ ማውራታቸው ግን የመን ያለ ኢትዮጵያዊ በሙሉ አፍሮባቸዋል በሙሉ። በየመን ግን የምንነጋገረው ወያጅ ይህን ነው ማለት ትችላለን። ስልክ ተደውሎ በውጭ ጉዳይ ሚኒስትሩ ምን ያህል እንዳፈረዱ ሲካፈል ፋት ያለበት ይሄ ፈጂ አካል የሚባል ድርጅት ሚሳይል የተመታበት ቦታ ላይ የነበረው እሳት የተነሳ ፎቶ የኤምባሲውን አድርገው ድርጅቱ ላይ በሙሉ ተለቋል። ይህ ቤተሰቦቻችንን የመን ያለ ስደተኛን ቤተሰብ ማሸበር ነው። ከአንድ ውጭ ጉዳይ ሚኒስትር የማይጠበቅ ነው። ከአንድ ኤምባሲ የማይጠበቅ ነው። ዜጋው በዚህ የሚያስበላው አንሶ እንደሚላ ደግሞ ቤተሰቦቻችንን እየረበሸብን ነው።
ውጭ ጉዳይ ሚኒስቴሩ ቀደም ብሎ
ወላችን
ኢትዮጵያውያኑን ከዛ ለማሸሽ ሁሉም አገሮች በስፋት በተንቀሳቀሱበት ሁኔታ ውጭ ጉዳይ ሚኒስቴሩ እንደሚታወቀው በፌስቡክ እና በሌሎች ሁኔታዎች ደውሉ ብለው ስልክ ቁጥር በብዛት መለጠፋቸው ይታወቃል። ይህንንም ተከትሎ እሳቸው እንዳሉት መሰረት 30 ኢትዮጵያውያን ኢትዮጵያ ገብተዋል፣ 30 ኢትዮጵያውያን ከየመን ገብተዋል ብለው ያው የተለያዩ ፕሮፓጋንዳው ሲሰሩ እየታየ ነው። ዜጎቹ የሚወጡበት ሁኔታ እንዴት ነው? አሁን 30 ኢትዮጵያውያን ገብተዋል እናስወጣ ነው የሚል ነገር አለ። ሌሎች ወገኖች ደግሞ የለም በቻይና መንግስት ጋር በተደረገ ግንኙነት ነው እነዛም ሰዎች የወጡት የሚባል ነገር አለ። እነዛ ሰዎችስ እንዴት ተመርጠው ሊወጡ ቻሉ?
ይኸውልህ ሰዎቹ ከዚህ ከሰንዓ የሄዱ አይደሉም። ውጭ ጉዳይ ሚኒስትሩ ዋሽተዋል ሳይሆን አብደዋል የሚያሰኝ ውሸት ነው የዋሹት። አሁን ባጣራሁት መሰረት እንደውም ከአደን ቻይናዎቹ ዜጎቻቸው ሲያነሱ አደን ሁለተኛው ከተማ ነው። አሁን ከወዲህ አማጽያ ሚሊሻዎች የአደን ከተማ ለመቆጣጠር እየተዋጉ ባሉበት ቦታ ላይ ያለ ከተማ ነው። ለባህሩ በጣም ቅርብ ነው። ማጓጓዣ ብዙ የሚያስኬድም አይደለም። ባህሩ ራሱ የአደን ከተማ የተጎራበተ ነው። እዛ ከዛ የምለው እነዛ ሰዎች 30 ሰዎች ወደ ጅቡቲ ተሻግረዋል። የቻይናዎች የምለው ኤምባሲ ጅቡቲ ያለ አምባሳደር ግን ጠብቋቸው አቀባበል አደረገና እኔ ያልተሳክፈል እሺ ያልተሳክፉ ይደለም ይህን ውሸት የምንቀበላቸው ብዙዎች ደረጃ ስንመልከተው 150,000 ዜጋ ባለበት ሀገር ላይ 30 ሰው አንቀሳቀስኩ ብለህ ፕሮፓጋንዳ መስራት ምን ያህል በሽተኛ እንደሆንክና ምን ያህል እብድ እንደሆንክ ያሳያል እንጂ እውነት ጤነኛ ለዜጋ አሳቢ መሆንን ያሳያል? ከ150,000ና ከ200,000 30 ሰው አልነካነት ተብሎ ሰው ፕሮፓጋንዳ ይጠራል? ሁለተኛ ሶስተኛ ደረጃስ አንተ 100,000 እና 150,000 ዜጋ ያለበት ሀገር ላይ የዚሁ ቤተሰብ ቸርክ ተብሎ ኤምባሲ ተመታ ይባላል? አንድ የበረደ
ሀሎ
አድማጮቻችን የኢትዮጵያ ድምጽ ሬዲዮ ግሩም ሶማሌ ማኑ ይቅርታ የየመንስ ከመገኘው ጋዜጠኛ ግሩም ጋር የሚያደርገውን ውይይት ከዜና በኋላ ለማድረግ እንሞክራለን። ለጊዜው ተቋርጦብናል። እንደገና በድጋሚ ከዜና በኋላ ይህንን ውይይት ለማድረግ እንሞክራለን።
ለከንዳው መብላት መከታታችን ለረው ተጋዘን በመስራት የሀገራችን ለዲገት የምናይበት ጅምር እንዲሆን እግዚአብሔር ቅዱስ ፈቃዱ ይሁንላችሁ። መልካም በዓል መልካም ጊዜ
መልካም ጊዜ እንዲሆን ይተበቃን ከኛ ላምላክ የቅዱስ መንፈስ ያደርጋል ያደርግ ዛሬ ማለት
እንደምናፈዳችሁ አለ አድማጮች ከረፋዱ 11 ሰዓት ሆኗል። የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። በየመን የሚገኙ ኢትዮጵያውያን ስደተኞች ሁኔታ በአስከፊ ሁኔታ እንደሚገኝ ተገለጸ። ካለፈው ወር ጀምሮ የየመን አማጽያን ዋና ዋና ከተሞችን መቆጣጠር ተከትሎ እንዲሁም አማጽያኑ ከሽብርተኞች ጋር ግንኙነት አላቸው በሚል ካለፉት 2 ሳምንታት ጀምሮ ሳውዲ መራሹ ጦር በአየርና በምድር ከፍተኛ ድብደባ እየፈጸሙ ሲሆን ከመቶ ሺህ በላይ የሚሆኑ ኢትዮጵያውያን ስደተኞች ጣፋንታ ማደጋ ውስጥ ወድቋል። ባለፈው ሰሞን ኢትዮጵያውያን ስደተኞች በብዛት ሰፍረው በሚኖሩበት ካምፕ ውስጥ ይኸው የሳውዲ መራሹ ጦር ባደረሰ የቦምብ ጥቃት በርካታ ኢትዮጵያውያን መገደላቸው ታውቋል። ይህንኑ ጥቃት ተከትሎ የተባበሩት መንግስታት ጨምሮ በርካታ ሀገሮች ሲያወግዙት፣ ሳውዲ በበኩሏ በስተት ነው ስትል አስተባብላለች። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሳውዲ መራሹን ድብደባ በይፋ መደገፋቸውን ተከትሎ በኢትዮጵያውያን ስደተኞች ላይ የበቀል እርምጃ እየተወሰደ እንደሆነ መረጃዎች ያመለክታሉ። አማጽያኑ ቦታዎችን ተቆጣጥረው ባለበት ሁኔታና ዜጎች ባለጡበት ሁኔታ አቶ ኃይለማርያም ሳውዲ መራሹን ድብደባ መደገፋቸው ከበርካታ ኢትዮጵያውያን ውግዘትን ከማስከተሉም በላይ በመቶ ሺህ የሚቆጠሩ ኢትዮጵያውያን ግድ እንደሌላቸው በድጋሚ ያሳዩበት መሆኑ ተገልጿል። አንድነት ፓርቲ በምርጫ ቦርድ ላይ ያቀረበው ክስ ውድቅ ሆኗል። ፍርድ ቤቱ በሰጠው ውሳኔ ክሱን ያቀረቡት ወገኖች አንድነት ፓርቲን በመወከል ክስ ሊያቀርቡ አይችልም ብሏል። ምርጫ ቦርድ ቀደም ብሎ ህወሓት ያድግ የሰጠውን የፖለቲካ ውሳኔ ማስፈጸሙን የገለጹት የፓርቲው የቀድሞ አመራር አቶ አስራት ጣሴ የፍርድ ቤቱ ውሳኔም ህግና ደንብ የጣሰ ነው ብለዋል። የፓርቲው ስራ አስፈጻሚ አባላት አሁንም እንዳሉ የገለጹት አቶ አስራት ሁሉንም የፍርድ ሂደቶች ካጠናቀቁ በኋላ ተቃውሟቸውን በሌሎች መንገዶች ሊቀጥሉ እንደሚችሉ ገልጸዋል። አቶ አስራት ጣሴ አዲስ ፓርቲ የመመስረት ሐሳብም እንደሌላቸው ገልጸው ትግሉን የሚወስነው ኢትዮጵያ ህዝብ እና በደሉ ነው ብለዋል። ህዝባዊ አመጽ አንድ የሰላማዊ ትግል መንገድ መሆኑን የገለጹት አቶ አስራት ከዚህ በኋላ የሚመጣውን እስከ ሞት የሚደርስ መስዋዕትነት ለመቀበል ዝግጁ መሆናቸውን ተናግረዋል። አቶ አስራት ሰላማዊ ትግሉን የማይቀበለው ህዝባዊ አመጽን ይጋብዛሉ የሚባለው ትክክለኛ አባባል መሆኑን ገልጸው ህወሓት ኢህአዴጎች ወደ ህሊናቸው ተመልሰው የተካረረውን ጉዳይ ወደ ውይይት እንዲመልሱት መክረዋል። ገዢው ፓርቲ ፍትሐዊና ነጻ ምርጫ ያካሄዳል ብለውም እንደማያምኑ አቶ አስራት አክለው ገልጸዋል። ኢንጂነር ይልቃል ከሀገር እንዳይወጡ የተከለከሉበትን ምክንያት የሚነግራቸው ማጣታቸው ተዘገበ። የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት ወደ አሜሪካ ሊያደርጉት የነበረው ጉዞ በደህንነት ሰዎች እንዲሰርዝ ከተደረገ በኋላ እስካሁን ድረስ ምክንያቱን የሚነግራቸው አካል መጥፋቱን ሊቀመንበሩ በተለይ ለነገረ ኢትዮጵያ ተናግረዋል። የኢሚግሬሽንና ዜግነት ጉዳይ መስሪያ ቤት ፓስፖርቱ እኛ ጋር አልደረሰም፣ ቆይተው ደውለው ይጠይቁ ብለው ስልክ እንደሰጧቸው የገለጹት ኢንጂነር ይልቃል ይህን ሆን ተብሎ ጉዞውን ለማጓተት የተደረገ ነው ብለዋል። ይህን ሁሉ የሚያደርጉት ሀገር ማስተዳደር ብቃት ስለሌላቸው የፖለቲከኛን እንቅስቃሴ በማጓተትና በማገድ የተፈጠረባቸውን ስጋት የሚቀርፉ ስለሚመስላቸው ነው፣ ከአቅመ ቢስነታቸው የመነጨ ነው ሲሉ ተናግረዋል። ኢንጂነር ይልቃል ጌትነት ሰማያዊ ፓርቲ በውጭ በሚገኙ ኢትዮጵያውያን ላይ ያለው ተቀባይነት ገዢውን ፓርቲ እንዳስፈራው አክለው ገልጸዋል። በሌላ ዜና እነ ብርሃኑ ተክለያሬድ ፍርድ ቤት ቀርበዋል። በቅርቡ በቁጥጥር ስር የዋሉትና በማዕከላዊ ወንጀል ምርመራ በእስር ላይ የሚገኙት ብርሃኑ ተክለያሬድ፣ ፍቅረ ማርያም አስማማውና ኢየሩሳሌም ተስፋው በፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ቀርበው ተጨማሪ የ28 ቀናት ቀጠሮ ተጠይቆባቸዋል። ተጠርጣሪዎቹ ችሎት ከመግባታቸው በፊት በፈገግታ በፍርድ ቤት ቅጥር ግቢ የነበሩትን ቤተሰቦቻቸውን፣ ጓደኞቻቸውና ወዳጆቻቸውን ሰላም ሲሉ መታየታቸውን ተዘግቧል። ጠበቃ ዳዊት ከችሎት በኋላ ለጋዜጠኞች እንደተናገሩት መርማሪ ፖሊሶች ምርመራ ለመጨረሳቸውን ተጠርጣሪዎች ካልተያዙ ግብረ አበሮቻቸው ጋር ግንኙነት እንደነበራቸውና ይህንንም በማጣራት ላይ እንደሚገኙ የቴክኒክ መረጃዎችን የኮምፒውተር፣ የኢንተርኔት፣ የስልክና የፌስቡክ እንደሚቀራቸው ለሽብር ተግባር ብር ሲቀበሉና ሲልኩ የነበረውን የባንክ ቤት መረጃ እየተከታተሉ መሆናቸው ቢለቀቁ መረጃዎችን ሊያጠፉ ስለሚችሉ ተጨማሪ 28 ቀናት ቀጠሮ እንዲሰጣቸው ጠይቀዋል። ጠበቃ ዳዊት መርማሪ ፖሊስ ይቀሩናል ሲል ለፍርድ ቤቱ ያቀረባቸው መረጃዎች ከተጠርጣሪዎቹ ቁጥጥር ውጭ ሆነው በቀላሉ የሚገኙ ፖሊስ የኮምፒውተር፣ ኢንተርኔት፣ የስልክና የፌስቡክ መረጃዎችን እስካሁን ሊያገኛቸው ይችል እንደነበረ፣ ከባንክ የሚገኝ መረጃም በአጭር ቀናት ውስጥ የሚገኝ መሆኑን፣ ግብረ አበሮች አሉ ከተባለም ግብረ አበሮች የሚያዙት ተጠርጣሪዎች በመያዝ አለመያዝና ተጠርጣሪዎቹ ቢለቀቁም የተለየ ነገር እንደማይመጣ ተከራክረዋል። መርማሪ ፖሊስም የጦር መሳሪያ ተይዟል፣ የተጠርጣሪዎቹ በህቡ ነው የሚንቀሳቀሱት፣ ከእስር ቢለቀቁ ወደ ኤርትራ ሰው ወደ መመልመል ስራቸው ይመለሳሉ የሚል ተቃውሞ በማሰማት የጦር መሳሪያ የታጠቀ ሰው ምስል ለችሎቱ ማሳየቱንና መሳሪያ የያዘው ግለሰብ ማን እንደሆነ በግልጽ እንደማይታይ ተዘግቧል። ፍቅረ ማርያምና ኢየሩሳሌም ቃላቸውን፣ የፌስቡክና ሌሎች መረጃዎቻቸውን በምርመራ ወቅት ለፖሊስ መስጠታቸውን፣ መሳሪያ ከተባለው ነገር ጋር የሚያገናኛቸው ነገር አለመኖሩንና ይህም በግልጽ እንደሚታወቅ በመግለጽ መረጃዎች ካሉ ክስ ይመስረትብን፣ ካልሆነ ከእስር እንለቀቅ የሚል ሀሳብ ለችሎቱ አቅርበዋል። ሁለቱ ተጠርጣሪዎች 28 ቀናት የጊዜ ቀጠሮ ከተጠየቀባቸው በኋላ ብርሃኑ ተክለያሬድ ወደ ችሎቱ መግባቱን መርማሪ ፖሊሱ ብርሃኑ ላይ የጦር መሳሪያ ተገኝቷል የሚለውን ቃል ሳይደግም በሁለቱ ተጠርጣሪዎች ላይ ያቀረበውን ሀሳብ ለችሎቱ ማስረዳቱ ጠበቃ ዳዊት ተናግረዋል። የሰማያዊ ፓርቲ ስዊድን ድጋፍ ማህበር ያዘጋጀው የተውቅ ፕሮግራም እና ስብሰባ ተካሄደ። በቅርቡ የተቋቋመው የሰማያዊ ፓርቲ ስዊድን ድጋፍ ማህበር ያዘጋጀው የተውቅ ፕሮግራም እና ስብሰባ ትናንት እዚህ ኦርንሽበር አካባቢ በሚገኘው አዳራሽ ተካሂዷል። በርከት ያሉ ኢትዮጵያውያን ተሳተፉበት። በዚሁ ስነ ስርዓት ላይ የድጋፍ ማህበሩ ማቋቋም ያስፈለገበት ምክንያት እንዲሁም የድጋፍ ማህበሩ ሊያከናውናቸው ስለሚችሉ አበይት ተግባራት በድጋፍ ኮሚቴ ሰብሳቢ በአቶ ሰለሞን ጌታነና በጻፊው በአቶ ሳሙኤል ሰፊ ማብራሪያ ተሰጥቷል። ይህንንም ተከትሎ በርካታ ጥያቄና መልሶች የተስተናገዱ ሲሆን ከዚህም ባሻገር በወቅታዊ ኢትዮጵያ ሁኔታ ላይ ሰፊ ውይይት ተካሂዷል። በስተ ፕሮግራሙ መጨረሻ በስልክ መስመር ላይ የተገኙት የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት እንዳሉት በውጭ የሚኖሩ ኢትዮጵያውያን ለሀገራቸው ኢትዮጵያ እንዲሁም በሀገራቸው ሰላምና ዲሞክራሲ ለማምጣት ለሚታገሉት እንደ ሰማያዊ ፓርቲ ላሉ የሰላም ታጋዮች የሚያደርጉትን እርዳታ በማድነቅ ወደፊትም ይህ ትብብር እስከ መጨረሻው እንዲዘልቅ አሳስበዋል። ከዚሁ ፓርቲ ውጭ ካሉ አባላትና ደጋፊዎች ጋር እንዳይገናኙ ያደረገባቸውን ሴራ ያብራሩት ኢንጂነሩ ይህም የትግሉ አንድ አካል በመሆኑ ሰው ተስፋ እንዳይቆርጥ መልእክት አስተላልፈዋል። በደቡብ ክልል የዘር ማጥፋት ወንጀል የፈጸሙ ከፍተኛ ባለስልጣኖች አልተጠየቁም ተባለ። ባለፉት 3 አመታት በደቡብ ክልል በቤንች ማጂ ዞን በጉራ ፈርዳ ይኖሩ በነበሩ በአማራ ተወላጆች ላይ የዘር ማጥፋት ወንጀል እንዲፈጸም ትዕዛዝ ያስተላለፉት ከፍተኛ ባለስልጣናት ፍርድ ቤት ባልቀረቡበት ሁኔታ በወረዳና በቀበሌ ደረጃ ያሉ ሽማምንት ባለስልጣናቶች ባለፈው ሰኞ መጋቢት 21 ቀን 2007 ዓ.ም ተመረጥ ፍርድ ቤት እንዲቀርቡ ተደርጓል። አቃቤ ሕግ 55 በላይ የአማራ ተወላጆችና በፌደራል ፖሊስ አባላት ላይ ግድያ እንዲፈጸም አድርገዋል ባላቸው የጉራ ፈርዳ ወረዳ አስተዳዳሪ በነበሩት በአቶ መፎሳይ ጉይ፣ የድርጅት ኃላፊው አቶ ተካልን ሽፈራው፣ የወረዳ ካቢኔው አባልና አስተዳዳሪው አማካሪ አቶ ክፍሌ ሽፈራውና በሌሎችም 18 የወረዳው ሽማምንትና ነዋሪዎች ላይ በፌደራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ክስ መስርቶባቸዋል። አቃቤ ሕግ ባቀረበው የክስ ቻርት ተከሳሾች ለበርካታ አመታት በአካባቢው ሰፍረው ይኖሩ እንደነበር ጠቅሶ ይሁን እንጂ ተከሳሾች ይህ ክልል የኛ በመሆኑ አማሮች በሙሉ ለቃቸው ውጡ፣ የማትወጡ ከሆነ ግን ያለንን ኃይል ተጠቅመን እናስወጣቸዋለን በማለት ከፍተኛ ሰብአዊ መብት ጥሰት መፈጸማቸውን አቃቤ ሕጉ ገልጿል። የወረዳው አስተዳዳሪና ባለስልጣኖች አማሮች እስከ 2007 ክልሉን ለቀው የማይወጡ ከሆነ እርምጃ እንደሚወሰድባቸው መዛታቸውንና ይህን ተከትሎም ባለፉት 3 አመታት በርካታ ቁጥር ያላቸው አማሮች መፈናቀላቸውን፣ መገደላቸውና ሀብትና ንብረታቸውን መዘረፋቸውን በክሱ ተመልክቷል። በአቃቤ ሕግ የክስ ቻርት ላይ 55 አማሮችና ቁጥራቸው በውል ያልታወቀ የፌዴራል ፖሊስ መገደላቸው እንዲሁም 7 ሰዎች ከባድና ቀላል የመቁሰል አደጋ እንዳጋጠማቸው፣ ግምታቸው 1 ሚሊዮን ብር የሚጠጋ ነዋሪዎች ቤቶች መቃጠላቸው፣ ግምታቸው 10 ሚሊዮን ብር የሚጠጋ የቀንድ ከብትና የጋማ ከብቶች መዘረፋቸውን፣ 19 ሺህ ኩንታል የሚሆን ምርት መውደሙን፣ 1 ሚሊዮን ብር የሚያወጡ የእርሻ መሳሪያዎች፣ 1 ሺህ ሄክታር በላይ ሰብል መውደሙንና ሌሎችን በርካታ ጥፋቶች ተዘርዝረው ቀርበዋል። በጉራ ፈርዳ የደረሰውን ከፍተኛ መፈናቀል በመቃወም መያድና ሰመጉ ተደጋጋሚ መግለጫዎች ቢያወጡም መልስ ሳያገኙ ቆይተዋል። የቀድሞ የአንድነት ፓርቲ አመራር አቶ ግርማ ሰይፉ በጉራ ፈርዳ የደረሰው መፈናቀል አንድ አገር አለን ብለን እንዳናስብ ያደርገናል ወይ ሲሉ የቀድሞውን ጠቅላይ ሚኒስትር መለስ ዜናዊ መጠየቃቸው ይታወሳል። አቶ መለስ ዜናዊ አማሮች ተፈናቀሉ እያሉ የሚናገሩት በኢትዮጵያ አንድነት እንታወቅ የሚሉ የፖለቲካ ድርጅቶች መሆናቸውን በመግለጽ በአማሮች ላይ ተፈጸመ የሚባለው ክስ አጣጥለውት ነበር። ድርጊቱ የተፈጸመው በአማራ ክልልና በደቡብ ክልል መካከል ስምምነት ከተደረሰ በኋላ ነው ያሉት አቶ መለስ፣ ይሄ በአማራ ወይም በምስራቅ ጎጃም ነዋሪዎች ላይ ተቃጣ ወንጀል አይደለም ሲሉ የተፈጸመውን ድርጊት ተከላክለው ነበር። ይሁን እንጂ አቶ መለስ ከሞቱ ከሁለት ዓመት በኋላ አቃቤ ሕግ አማሮች ሆን ተብሎ መገደላቸውን፣ ጥቃቱም የፈጸሙት የወረዳ ባለስልጣናት መሆናቸውን ዘርዝሮ አቅርቧል። የኦጋዴን ብሔራዊ ነጻ አውጪ ግንባር የተፈጥሮ ጋዝ ምርትን ወደ ውጭ መላክ የማይታሰብ ነው አለ። የኦጋዴን ነጻ አውጪ ግንባር ኦብነግ ባወጣው ጋዜጣዊ መግለጫ የኢትዮጵያ ጠቅላይ ሚኒስትር በሁለት ዓመት ውስጥ የኦጋዴን ያለውን ተፈጥሮ ጋዝ ለውጭ ገበያ እናቀርባለን በማለት የሰጡት መግለጫ ያልተጨበጠና የማይሆን ነው ብላል። መንግስት በኦጋዴን ውስጥ ህዝቡን በጅምላ ኢላማ በማድረግ የዘር ማጥፋት ወንጀል መፈጸሙን የገለጸው መግለጫው የቻይና ኩባንያው ይህን እያወቀ ለመንግስት ሰራዊትና ልዩ ሚሊሻ እርዳታ ያደርጋል ብሏል። ኦብነግ ተዳክሟል እየተባለ የሚሰጠው ትንተና ትክክል አለመሆኑንም ግንባሩ ገልጾ የሶማሌን ህዝብ መብት በመርገጥና ዴሞክራሲያዊ መብቱን በማፈን የክልሉን ሀብት ለመዝረፍ የሚደረገው ሙከራ በአሳዛኝ ሁኔታ ይኮላሻል ሲል ገልጿል። ግንባሩ ራሱ በደንብ የተደራጀና በጥሩ ወታደራዊ አቋም ላይ የሚገኝ መሆኑን በመግለጫው አስታውሷል። በመጨረሻም የኢትዮጵያ የቅርብ ወዳጅና እንዲሁም ስለ ኢትዮጵያ ጉዳይ በርካታ ጽሁፎችን በመጻፍ የሚታወቁት አሜሪካዊው ሶሺዮሎጂስት ፕሮፌሰር ዶናልድ ኤንድ ሌቪን በ86 ዓመታቸው ከዚህ ዓለም በሞት መለየታቸውን መገናኛ ብዙሃን ዘግበዋል። የሳምንቱ ዜና በዚሁ አበቃ።
ሰቦ ሰቦ ሰብሰብ በሎ ሰቦ ይሁ ተፈቀዶ
I'm አስደሳች ዜና ለፊልም አፍቃሪዎች
እነቱ ድንገር ካንተ ይቆም ይለው ፈረሰሻ
እንጃባ
ምንም ባስተይም ከዚህ ፈረስ ጋር ተመሰሰ
ሉሲ ኢንተርቴይንመንት እንኳን ለፋሲካ በዓል በሰላም አደረሳችሁ ይላል እሁድ አፕሪል 19 2015 ዓ.ም ወይንም በኢትዮጵያ አቆጣጠር የዳግማዊ ትንሳኤ ዕለት የአርባኛው ልጅ የተሰኘውንና ወደ ፍቅር የተባሉ ሁለት የኢትዮጵያ ኮሜዲ ፊልሞችን በአንድ ቀን በተከታታይ ይዞላችሁ ይቀርባል። ስለዚህ የሁድ አፕሪል 19 ምሽታችሁ ከሉሲ ኢንተርቴይንመንት ጋር በኦስታ ሴንትሩም በኦስታ ፎልኬት ይሁን። በዚህ አጋጣሚ ለሉሲ ኢንተርቴይንመንት በየጊዜው በቋሚነት አዳዲስ ፊልሞችን ይዞላችሁ እንደሚቀርብ በደስታ ያበስራል። እሁድ አፕሪል 19 2015 ዓ.ም ተመረጠ ቦታ ኦስታ ፎልኬት የልማርሽ ወገን ታስ ሰዓት የመጀመሪያው ፊልም በ17:30 የሚጀምር ሲሆን ቀጣዩ ፊልም ደግሞ በ19:30 ይጀምራል። የማግቢያ ዋጋ ሁለቱንም ፊልም ለመመልከት ለሚፈልጉ 120 ክራውን መሆኑን ስንገልጽ ማለትም ለአንደኛው ፊልም የግማሽ ዋጋ ቅናሽ የምናረክ ሲሆን አንዳንድ ፊልም ብቻ ለማየት ለሚፈልጉ ደግሞ 80 ክራውን መሆኑን እንገልጻለን። በይበልጥ ለመረዳት በስልክ ቁጥራችን 076-580-7985 ወይም በፌስቡካችን ሉሲ ኢንተርቴይንመንት ብላችሁ ከገባችሁ ማንኛውንም አዳዲስና ወቅታዊ መረጃዎችን ያገኛሉ። ሉሲ ኢንተርቴይንመንት ምሽት በስቶኮልም ከተማ
ልብ ኖራን እንጂ እንደተገባ ፈጽመን ያልቆርም ባንቺ ተስፋ እጠብቅሻለሁ አንቺ ለና ዛሬም እንደገና።
ዝነኛው ወጣት ድምፃዊ ጃኪ ጎሲ ከአቢላ ኮጋ በመሆን በአፕሪል 25 2015 ዓ.ም ወደ ስቶኮልም ከተማ ብቅ ይላሉ።
ልብ ኖራን እንጂ እንደተገባ ፈጽመን ያልቆርም ባንቺ ተስፋ
አስታውሱ አትርሱ። የቅዳሜ አፕሪል 25 ምሽታችሁ ከጃኪ ጎሲና ከአቢላቀው ጋር ይሁን። ቦታው ፓልም ፌልትስቬገን አንድ ቱነልባና ግሎበል። ሰዓት ከ22 ሰዓት ጀምሮ። የዕድሜ ገደብ ከ18 ዓመት በላይ። አዳራሽ የሚይዘው ሰው መጠን ውስን ስለሆነ ትኬቱን በቅድሚያ በwww.ticknet.se መግዛት ይችላሉ።
ለማንነት ለኩራት ክብሬ ማንናገሬ አሻገሬ ስትራሽማ በይሰሚኝማ ለማንነት ለኩራት ክብሬ ማን
በይበልጥ ለመረዳት በስልክ ቁጥር 0704855584 ወይንም በድረገጻችን www.habashawizema.com መመልከት ይችላሉ። አዘጋጅ ኩኩሻ
በሶም በቅዳሴ ያሬዳዊ ዜማ የናትነት ፍቅሯ አልበሳ እንደሽማ በጨዋ
አስደሳች ዜና ክለብ ዳንሴ ዳንሴ በየሳምንቱ ቅዳሜ በስቶኮልም ከተማ በስታርስ ሀገና አጠገብ በሚገኘው ዋርፊንግስ ቬገን 31 የዲስኮ ምሽት እስከ ሌሊቱ 3 ሰዓት ድረስ መጀመሩን በደስታ ያበስራል። አድራሻ ዋርፊንግስ ቬገን 31 ቶናልባና ስታርስ ሀገን የመግቢያ ዋጋ 100 ክሮነር ብቻ። በይበልጥ ለመረዳት 076-206-9348 መደወል ይችላሉ። ክለብ ዳንሴ ዳንሴ አስደሳች ዜና ለፊልም አፍቃሪዎች
ወናቱን ድንገር ካንተ ይቆም ነው ፈረሰሻል
ተንጃ
ምንም ባስተውል ከዚህ ፈረስጋ ተመለስ።
ሉሲ ኢንተርቴይንመንት እንኳን ለፋሲካ በዓል በሰላም አደረሳችሁ ይላል። እሁድ አፕሪል 19 2015 ዓ.ም ተመረተ ወይንም በኢትዮጵያ አቆጣጥር የዳግማዊ ትንሳኤ ዕለት የአርበኛው ልጅ የተሰኘውንና ወደ ፍቅር የተባሉ ሁለት የኢትዮጵያ ኮሜዲ ፊልሞችን በአንድ ቀን በተከታታይ ይዞላችሁ ይቀርባል። ስለዚህ የሁድ አፕሪል 19 ምሽታችሁ ከሉሲ ኢንተርቴይንመንት ጋር በኦስታ ሴንትሩም በኦስታ ፎልኬቲስ ይሁን።
በአሉም እየደረሰ ነው። አንተም ደሞ ተዘጋጀህ?
በዚህ አጋጣሚ የሉሲ ኢንተርቴይንመንት በየጊዜው በቋሚነት አዳዲስ ፊልሞችን ይዞላችሁ እንደሚቀርብ በደስታ ያበስራል።
ከምንም ያለስ አይሻል?
ቀን እሁድ አፕሪል 19 2015 ዓመተ ምህረት ቦታ ኦስታ ፎልኬቲስ የልማርሽ ቬገን 26 ሰዓት የመጀመሪያው ፊልም በ17 ሰዓት ከ30 የሚጀምር ሲሆን ቀጣዩ ፊልም ደግሞ በ19 ሰዓት ከ30 ይጀምራል።
ቦታ እንዳትነግረው
አስቸኳይ የሰው ምስት ይዘና ነው።
የማግቢያ ዋጋ ሁለቱንም ፊልም ለመመልከት ለሚፈልጉ 120 ክራውን መሆኑን ስንገልጽ ማለትም ለአንደኛው ፊልም የግማሽ ዋጋ ቅናሽ የምናረክ ሲሆን አንድ ፊልም ብቻ ለማየት ለሚፈልጉ ደግሞ 80 ክራውን መሆኑን እንገልጻለን።
እቃችንንም ምላሳችንንም ተስፈረምድ ነው ማለት
ያለውበት ቦታ እንዳትነግረው።
በይበልጥ ለመረዳት በስልክ ቁጥራችን 076-580-7985 ወይንም በፌስቡካችን ሉሲ ኢንተርቴይንመንት ብላችሁ ከገባችሁ ማንኛውንም አዳዲስና ወቅታዊ መረጃዎችን ያገኛሉ።
ከጀግና ቤት መጣለ
ሉሲ ኢንተርቴይንመንት።
አድማጮች በመከታተል የምትገኙት እዚህ ከስቶኮልም ተላልፈውን የኢትዮጵያ ድምጽ ሬዲዮ ነው። አሁን ወደዚህ ወደ ስቶኮልም ውስጥ አንድ ቃለ ምልልስ እናረጋግላችኋለን። አህመድ እና እንግዳው መስመር ላይ አሉ።
ጠና አስጥልኝ አቶ ሰለሞን።
ጠና አስጥልኝ የኢትዮጵያ ድምጽ ሬዲዮ ነው።
አድማጮቻችን በትናንትናው እለት የሰማይ ፓርቲ የድጋፍ ማህበር ነው የሚባለው ድርጅት
ማህበር
በስቶኮልም በስዊድን ተቋቁሞ ለህዝብ ራሱን አስተዋውቆ ነበር። ህዝብንም ያለውን አላማ አስረድቶ አብሮት እንዲሰራ ኢትዮጵያዊው በሙሉ ጥያቄ አቅርቦ በትናንትናው ዕለት እንግዲህ የተካሄደውን እኛም በቦታው ሄደን አይተናል ታዝበናል እስቲ እንግዲህ አቶ ሰለሞን ደሞ የማህበሩ እንግዲህ የመጀመሪያው ሊቀመንበር እንደመሆናቸው መጠን በዚህ አጋጣሚ የተሰማቸውን እንዲገልጹልን ጋብዘናቸዋል አቶ ሰለሞን እንዴት ነበር ያገኙት የትናንትናውን የህዝብ መልስ ጥሪያቸውን ተቀብሎ መምጣቱን በተመለከተ በአጠቃላይ ስብሰባው እንዴት አያችሁት
በጣም ጥሩ እንግዲህ መጀመሪያ ለኢትዮጵያ ድምጽ ሬዲዮ የነነ ድል ሰጥቶን ደግሞ ለገና በድጋሚ ለሰማያዊ ፓርቲ የድጋፍ ኮሚቴ ከማቋቋም ለማብሰር ደግሞ ትንሽ እድሉን ስለሰጠን አመሰግናለሁ። በቦታው በእውነት ለመጀመሪያ ጊዜ ይህንን ለማድረግ ተዘጋጅቶ የተገኘው ህዝብ ከበቂም በላይ ነው። በጣም 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 በሚያመሰግን ሁኔታ ብዙ ሰው ማወቅ የሚፈልገውን ለማወቅም ትብሎ ያደረገው ማርካለው ብዙ ጊዜ ላይ መቼም የሰላም ሰዓቱም የምንም ተማ ችግር አለ ግን ያ ሁሉ ሆኖ ያንን ሁሉ ሆኖ ይሄንን ሁሉ ለማዳመጥ የመጣው ሰው በቂ ከበቂም በላይ ነበር በጣም ጥሩ ነበር እኛም ብዙ የሆኑ ገምቢና ምን አይነት እርዳታ ሊሰጡ እንደሚችል በእውነት በልብ ለመደገፍ የተነሳሱ ሰዎች እንደመጡና ተጋርጋይተናል በጣም ነበር ደስ ያለን በጣም ደስ ብሎናል
ትምርት አግኝታችኋል ከተመልካቹ ከመጣው ህዝብ የቀረቡላችሁ ጥያቄዎች ነበሩ ከነሱ ትምርት ወስዳችኋል እነሱን ስራ ላይ ታውላላችሁ ምንድነው የተባላችሁት
አው በቂ በጣም ጥሩ ደም ከተበከነው በላይ ነው እንትን የሰጡን ትምርቶች አንደኛ እንግዲህ እንደምናቀው ብዙ ጊዜ አንዳንድ ማህበሮች ይቋቋማሉ ብዙ ጊዜ የተጋደርጋሉ ግን ብዙ ያይራመዱ ያንን ነገር ላይ ነው ብዙ አትኩሮት ሰጥቶ እንትን ይፈጥ የነበረው እና ያንን ነገር በጥናት መቆማችን እንዴት እንደሆነ ነበር ማወቅ የፈለገው ያ እንግዲህ ምንድነው የተያያዘ ነገር ነው የድጋፍ ኮሚቴ ሲቋቋም መጀመሪያም አንድ አላማ አለው ስንቋቋም እንዳለው በጣም ተጠቶሰም ሰዎች ቢሆንም ግን ሁልጊዜ ተያያዘነቱ ከአዲስ አበባ ወይም ኢትዮጵያ ካለው የትግል ሁኔታ ጋር የተያያዘ ነው ያ የምናደርገው ነገር በዚህ በጽናት ሊያቆመን የሚችለውም ደግሞ ከዛኛው ጋር የተያያዘ ስለሆነ እዚህ ለብቻው የሚያደርገው ነገር አይደለም ያ የነሱ ጽኑነት እዛም ጋር ያሉት በሚታዩትና በሚሰሙት ለማብራራቱም የበቂ እናንተ ሁሉም ሰው እንትግልዛቤ ያለው እና ከዛኛው ጋር የተያያዘ እስከሆነ ጊዜ ድረስ ይሄኛውም በዚህ ያለው የድጋፍ ኮሚቴ ከዛው ጋር የተያያዘ ስለሆነ ጽኑነቱ ወይም ደግሞ መቀጣይነቱ በእውነት ህዝቡም ደግሞ ይህንኑ ነበር የፈለገው ደግሞም እነሱም አብዛኛዎቹ አሁን እንግዲህ ለመታወቅ በምፈልግበት ጊዜ እንደዚሁ አባላትን አብረን ለማካተት ስለነበረ ጥሩ እንትን አድርጎልናል ማለት ነው። ያው
ተቀባይነትን አግኝታችኋል? አባላትን እንሰበስባለን ባላችሁ መሰረት ሰዎች ለአባልነት ተመዝግበውላችኋል? በነገራችን ላይ ስብሰባው ላይ ስትናገሩ የጀመርነው 10 ሰዎች ነን ብላችሁ ነበር እዛ ላይ የተገኙት ሰዎች ሲያሏችሁን ሰምተናል 10 መሆናችሁ በፍጹም በፍጹም ሊያስደንግጣችሁ አይገባም ወይንም ለትንሽን ብላችሁ ሊያሳዝናችሁ አይገባም እንደውም ብዙ ናችሁ እብሏችኋል ስሩና ውጤቱን ታውታላችሁ ምን ያህል ህዝቡ እንደሚከተል አብሮ እንደሚሰራ ብሎ ነበር እዛ ላይ ከተገኙት ሳግኝታችኋል አባሎች ማን ይሁን
አው እንደውም ከበቂ በላይ ያገኘነው ሁሉም በብዛኛው ሰው ዘይ ነበረው ያው ያለው የሚያገራችን ሁኔታ የግዴታ ገፍቶ ተያዝመጣው ነገር ስለሆነ ብዙ አባላት ነው ከምንፈልገው በላይ
ያገኘነው አንዳንድ የደረሱን
ብለን አልተዘናጋንም
አሁን አንዳንድ የደረሱን ዜናዎችን እዛው አከባቢ እንደደረሱን አለን ካላችሁት አባሎች እጥፍ በላይ ነው ያገኛችሁት በትናንትናው ዕለት የሚል ዜናም አለ እውነት ነው
አዎ ትክክል ነው ትክክል ነው እርግጥ ቁጥሩ መናገር ትንሽ ከብዳል በአሁኑ ሰዓት ለምን ምን አደርጋቸው ነው ሌሎችም አሉ ምን ጠብቃቸው ደግሞ ከዚሁ አለ ብዙ ሰው የቀረው ቀርቶ ወይም ደግሞ ሰማያዊ ፓርቲ ሳይደግፍ ቀርቶ ሳይሆን ያለው የአካባቢ ሁኔታ ያናኗሩ ቤቢ ወይም ደግሞ አንዳንድ መደር አረቦች ሆኖ እንጂ በልባቸው በየቤቱ ሆኖ የሚደግፉ እንዳሉ በደንብ እናቃለን ያንንም ደግሞ እንደሚመጡ ደግሞ እርግጠኛ ነን
ብዙ የጋን መብራቶች አሉን ነው የምትለው የሚሉት አቶ ሰለሞን በነገራችን ላይ የድርጅታችሁን ብዙ ጥያቄዎች ከተነሱት አንዱ እኔም ራሴ ካነሳውላችሁ ጥያቄ ለምንድነው የሰማይ ፓርቲ ነው መረጣችሁበት ባልኩት ጊዜ ጽናታቸውን አይተናል ብላችኋል ጽናታቸው ስላስደሰተን ለዓላማቸው ቆርጦ የተነሱ መሆናቸው ስለተደዳም ብላችሁ ነበር እዛም ተመልካቹም የጠየቃችሁ ይሄንኑ ነው በተደጋጋሚ ከተነሱት ውስጥ ጽናታቸውን ብላችኋል ሰውም ጸኑ ሆናችሁ ስሩ ነው ያላችሁ እናንተም ደግሞ አሁን እርሶም ሲናገሩ እዚህ ያለው ድርጅት ብርታቱ ወይም ድክመቱ ኢትዮጵያ ባለው የሚወሰን ነው among other things ከሌሎችም በተጨማሪ ብለው ነበርና እንደሰማሁት ከሆነ የድርጅታችሁ የዋናው ድርጅት መሪ ኢንጂነር ይልቃል ሰሞኑን በሚደረግባቸው ወከባ የተነሳ የህይወቴ ስትንፋስ ከመጨረሻው አድረስ እታገላቸዋለሁ እነዚህን ብለዋል። እንግዲህ ጥናት የህይወቴ መጨረሻ ስትንፋስ ድረስ ነው ያሉት። ይሄ ጥናት ይሰጣችኋል ወይስ እንዴት ነው የምታዩት?
አዎ ጥሩ ጥያቄ ነው። ምንድነው መሰለ ዋናው ነገር የሰማያዊ ፓርቲ አብዛኛው እንግዲህ ምን ያህል ጊዜ ተደጋገመ ነገር ነው ምንድነው በወጣቶች የተገነባ ነው ደግሞ አዲስ ራዕይ ያላቸው ሰዎች ናቸው። እነዚህ ሰዎች እንግዲህ ከእንዳልነው ነው በፊትም ተናገርኩት ነገር አለ የኢትዮጵያዊነት ዋናው እንትን አድርገው የሚጓዙ ሰዎች ናቸው። ዋናው መርህ አድርገው ነው እና ጽናታቸው ከዛ ጀምረው የገነቡትና ያካሄዱት ነገር ነው ያለው። ያን ሰዎች ደግሞ ለመርዳት እና እያንዳንዳችን በተለይ ባለው የኢትዮጵያዊ ነባራዊ ሁኔታ እንደምናየው ነው ብዙ ነገሮች ወደ አደጋ እየወደቁ ነው። ዛሬ ቁጭ ብለን ምናየውና እናሳልፈው ነገር አይደለም እና ያንን ነገር ደግሞ ሁላችንም ለራሳችን ክብር ሰጥተን መሟገትና መትማርግ አለብን ማለት ነው። እያንዳንዳችን ደግሞ የምናደርገው ነገር ትንሽ ነው ብለን እንዳንነቀው ነው መናደርገው ነገር እያንዳንዱ የሚያስፈልግ ነገር ነውና ይሄ እንትን አድርገን ማለት መቀጠል ያለብን ነገር ነው። ይሄንን ደግሞ ያው እንግዲህ የሚደረጉት ነገሮች በኢትዮጵያ መንግስትን በለው ወይም ደግሞ እንደምንለው ግራ ይገባን መንግስት ነው ያለን በሀገራችንና የሚያደርጉት ነገር ከጊዜ ወደ ጊዜ እየተበላሸና እንደውም ወደ ማስፈልግ ሁኔታ ውስጥ እየተገባ ነው ያለው። ያንን ነገር ደግሞ የሰማያዊ ፓርቲ በፍጹም በብሎ በአቋሙ ጽንቶ ባለው ሁኔታ እየታገልን ያለው ማለት ነው። የሰማያዊ ፓርቲ ደግሞ ይህንን በሚያደርግበት ጊዜ ብዙ ሰዎች ደግሞ ድጋፍ ያስፈልገዋል ማለት ነው። በተለይ በውጭ ሀገር የምናደርጋቸው ነገሮች የተወሰኑ ናቸው። እነሱም አንደኛው ያው እንግዲህ ከዚህ ሆነን እነሱ ይህንን አድርጎ ይህን አታድርጎ የሚለው ሳይሆን የሚያደርጉትን ነገሮች በትክክሉ ደግፈን የምናደርገዋቸው ነገሮች ናቸው ማለት ነው። ስለዚህ እንግዲህ ትግሉም ይቀጥላል። እንግዲህ ያው እናደርጋለን። በጣም ጥሩ ገና ብዙም ገንቢ ያለው ነገሮች ከተሰሳ ጋር ይንተናላል።
ትናንትና ካዳመጥኩስ በመጨረሻ የድርጅቱን መመሪያዎች፣ አቋሞች፣ ህልሞች፣ ራዕዮች በቀጥታ ከድርጅቱ ቪዲዮ ላይ ስታሳዩ ነበር በፊልም ተንቀሳቃሽ ፊልም ከዛ ውስጥ ስትራይክ ያደረገኝ ማለት የነካኝ አንድ ግልጽ የሆነ አባባል ብዙም አልሰማው ነበረ። የኢትዮጵያ ህዝብ ባለቤትነትን የኢትዮጵያ የመሬቱም የየብሱም የውሃውም የአየሩም ባለቤት ማን ነው በሚል ሲገልጽ በውጭም በሀገር ቤትም በውጭም ያሉ ኢትዮጵያኖች የኢትዮጵያ ባለቤቶች ናቸው የሚል ሰምቻለሁና ምናልባት ወደፊት እሱን በሰፊው ማብራሪያ አዘጋጅታችሁ ብታቀርቡልን ለህዝቡም ለማሰማት እንፈልጋለን፣ እኛም ማወቅ እንፈልጋለን። አንድ ድርጅት በግልጽ እንደዚህ አድርጎ ሲያስቀምጠው ለመጀመሪያ ጊዜ ነው የሰማሁት። በአገር ቤትም በውጭም ያሉ ኢትዮጵያውያኖች የኢትዮጵያ የባህሩ የውሃው የአየሩ የተራራው የምኑ ዋና ባለቤቶች ናቸው የሚል ሰምቻለሁና በተለይ የውጭውንም ኢትዮጵያ የሚነካ ስለሆነ ይሄንን ወደፊት ብታስረዱን በጣም ደስ ይለናል። በተረፈ እንግዲህ እንኳን ደስ ያላችሁ እንላለን። ወደፊት ከድርጅታችሁ ጋር ውይይት እናደርጋለን ብለን ተስፋ እናደርጋለን። መልካም የሥራ ጊዜ ነው
መልካም የሥራ ጊዜ ነው። ግን ከዚህ ጋር የሚገልጸው ነገር ይሄ ዛሬ ትላንትና ያደረግነው ስብሰባ የመጨረሻው የመጀመሪያ አይደለም። ዋናው ይሄንን ያደረግነው አንደኛ ያለው ድርጅቱን ከህዝቡ ጋር ማስተዋወቅ ነው። ከዛ ቀጥሎ የሚሰሩ በጣም ብዙ ስራዎች አሉ። ይሄንን አጣጥፎ የምንቀመጠው ነገሮች አይደለም። ይሄ ነገር ሁላችንም እንደሚያገባን ተገንዝበን የኢትዮጵያ ያው በዚህ በስዊድን ወይም ደግሞ አካባቢ ያላችሁ ሰዎች ይህንን መልእክት ሰምታችሁ ሁልጊዜ ተዘጋጅታችሁ ተጠብቆ ተፈልጋለሁ። ምክንያቱም እነዛ በዛ ይህንን ደረሳቸውንም ወይም ባላቸውን ሁሉ ሰጥተው ዛሬ ከዚህ ከአፋኝ ድርጅት ጋር እየተሟገቱ ያሉ ሰዎች በጣም ብዙ ነገሮች ከኛ ይጠብቃሉ። በወሬ ከወሬ ያለፈ ማለት ነው። ለዚህ ደግሞ ሁላችንም ተዘጋጅተን እንጠብቅ። በቅርቡ ደግሞ የሰማያዊ ፓርቲ ሌላ
በጣም እናመሰግናለን። መልካም ሰንበት።
አሜን። ሰላም ሁኑልኝ።
ኢትዮጵያዊነቴን ፈርቻለሁ በቃ ወገኔ በሰማኛ ሀገሬ አንድ
አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ በአሁኑ ጊዜ በፕሮፌሰር መስፍን ወልደማርያም ላይ ከባድ ማዋከብ እየተካሄደ ነው። እሳቸውም ነገሩ ምን እንደሆነ ስላልተረዱ በድህረ ገጻቸው ላይ የት ሂዱ ነው በሚል አጭር ጥያቄ አቅርበዋል። የት ሂዱ ነው? ፕሮፌሰር መስፍን ወልደማርያም ዓለም ሁሉ ጠላን ቤትም ማገር ይሄድን የሙጥኝ ከራሳችን መሬት በጉልበት እየተነቀልን ከራሳችን ቤት እየተባረርን ከተወለድንበትና ካደግንበት አካባቢ እየተፈናቀልን ጭራውን ቆልምሞ እንደሚሮጥ ባለቤቱን እንዳባረረው ውሻ ማገኘነው አቅጣጫ እየሮጥን እጃችንን እያርገበግብን የሙጥኝ እንላለን። የፈራነውን ሞት በየመንገዱ እናገኘዋለን። ሞትን ሸሽተን ሞት ያጋጥመናል። የሞቱ ልዩነት አይታየንም። በየመንገዱ የሚያጋጥመው ሞት የውርደት ሞት ነው። የብቸኝነት ሞት ነው። ዘመድ ወዳጅ ለቀብር የማይገኝበት ሞት ነው። ሰለስት አርባ ሙት ዓመት የማይወጣበት ሞት ነው። ባዕድ ምስጥ ያላሳደገውን አካል የሚበላበት ነው። የሞት ሞት ነው። ኢትዮጵያውያንን ሁሉ ከአገር አስወጥቶ ባዶ መሬት ብቻ ይፈልግ ይመስል የወያኔ ሎሌዎች በማስፈራራት ሁሉም አገሩን እየተወላቸው እንዲሄድ ያቀዱ ይመስላል። ጥንት ኢሰመጉ በመሰራበት ጊዜ በየጊዜው በቀጥታም ሆነ በተዘዋዋሪ መንገድ ሰዎችን በማስፈራራት ሰላማቸውን ለመረበሽ ወደ ስደት ወይም ወደ ወንጀል ተግባር የሚመሩ የወያኔ አባሎች ነበሩ። አሁን እንደገና ብቅ ማለት ጀምረዋል። ህጋዊ ስርዓት እየላላ ጉልበተኞች በግላቸው ለዘረፋና ለቅሚያ እየተሰማሩ ይመስላል። ስለ ራሴ ላውራ። ከኔ የሚፈልጉት ምን እንደሆነ እርግጠኛ አይደለሁም። የሚፈልጉት የምኖርበትን አፓርትመንት እንደሆነም አላውቅም። በኔ ቤት ያለ ሀብት የሚባል ለወያኔ አገልጋዮች የሚጠቅም ሁለት የግብረ ክርስቶስ ስዕሎች ብቻ ናቸው። በዚህ አጋጣሚ እነዚህን ስዕሎች ለመግዛት የሚፈልግ ያነጋግረኝ። ከዚህ ሌላ ለወያኔ ዋጋ የሌላቸው መጻሕፍት ናቸው። ስለዚህም አሁን በኔ ላይ የተዘነዘረው ጥቃት እኔን ወደ ስደት ለመግፋት የሚደረግ ሙከራ ይሆናል። በ1992 ግድም ተሞክሮ ነበር፣ አልሰራም። ዛሬ ይበልጥ አይሰራም። ለማናቸውም ምክንያቱን በትክክል ለማወቅ ባልችልም በኔ ላይ ዘመቻ መጀመሩን አንድ በቅርብ ከማውቆ ወያኔ በትክክል ተረድቻለሁ። ይህንን ዘመቻ በመምራት ላይ ያለውንም ሰው ማንነት ተነግሮኛል። ይህ አገር የአንድ ጉልበተኛ ቡድን ነው ብዬ አልቀበልም። የአባቶቼና የእናቶቼ የአያቶቼና የቅድመ አያቶቼ አጥንትና ደም የገነባው አገር ነው። ማንም ለስደት አያደርገኝም። ማንም አስፈራርቶ ኢትዮጵያዊነት መብቴን መግፈፍ አይችልም። አልፈቅድለትማ። በግልጽ በማያጠራጥር ቋንቋ ኑሮዬም ሕይወቴም ሞቴም እዚሁ ነው። ከኢትዮጵያ አፈር የሚለየኝ የለም። እኔን ለማጥቃት ላሰፈሰፉት ወያኔዎችና ሎሌዎቻቸው አንድ እውነት ልንገራቸው። በፈለጉትና በተመቻቸው መንገድ በእኔ ላይ በግልበታቸው ግፍ ቢፈጽሙ ነገ በእነሱ ላይ የባሰ ግፍ እንደሚደርስባቸው ይወቁት። ሁልጊዜም ከሕግ የወጣ ጉልበተኝነት ጉልበተኝነትን ያነግሳል። በመግደል ላይ ይገኛል ብለው የሚያምኑ ይቅርታ፣ በመግደል ድል ይገኛል ብለው የሚያምኑ ወያኔዎች ትንሽ ቆም ብለው ያስቡ። በመሞትም ድል ይገኛል። በመሞትም ማሸነፍ ይቻላል። በኔ ላይ የዘመተው ወያኔ ወይም ሎሌ ማናቸውም ሥራ ውጤት እንዳለው ማወቅ አለበት። አንድ ነገር አድርጎ ምንም አይነት ውጤት አያስከትልም ብሎ ማሰብ ድንቁርና ነው። ይህ የሳይንስ ሕግ ነው። For every action there is a reaction ይላል ቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ፕሮግራማችን ሊጠናቀቅ አንድ 10 ደቂቃ ያህል ነው የቀረን። እንግዲህ በፕሮግራማችን ማጠቃለያ ላይ እቺን ወጣት ስለ ኢትዮጵያዊነት ይሄ ባሁኑ ጊዜ በግራም በቀኝም በተለይ በወያኔ በትግራይ ነጻ አውጪ ድርጅት የሚራገበው የኢትዮጵያ ጥላቻ ያስመንራቸው ኢትዮጵያኖች እንዳሉ ሁሉ እቺም ወጣት ልጅ ስለ ኢትዮጵያዊነት የምትለውን እስቲ አጭር መልእክት እናዳምጥ። በጥም ሆና እናዳምጣት።
And just before I read it, I just wanted to point out just a couple of things. I may not always look at the camera, and that's because I haven't memorized my poems yet. And second thing is, I really hope this doesn't offend anyone. It's not meant to offend anybody. It's just, give me some money in the government office enough. I know that there are some people that feel the same way that I do. And yeah, so I hope you like it. And he now has that lot. It's called Ane Manne. Kagare Scott address Manninetena Samre yawk neber. Ethiopiawi nen, Eritreawi nen, Salam garagar qalen saytebbal. Tyasenyen baamarinya, tyasenyen betigrinya. Hulet qwanqwa neber bebetachin. Amin neber ndon kutirenya. La ayate maare labati ambessa. ለሰፈራችን በጥባጭ ብዙ ትዝታለኝ የማይረሳ እኔ ማንኝ የበረምብራ ስራጅ ነው ከሰን የልጅ ልጅ በንክብካቤ ያደኩ በዘምዘም ስራጅ በእናቴ እጅ ዞር ስል ቢላል መስጊድ ቀና ስል ሞቢል ቤንዚን ማደያ ወደ ቀኝ ካመራው መርካቶ ወደ ግራ ካመራው ታይዋን ተራ መሐመድ ሰይድ አብዱ ከህሳይ አባቴ መጣ ካድቀይህ ፈጣሪ ከኔ በላይ ስለፈለገ ወሰደብኝ ጠግቤ ሳላይ የዘግነት ክብር ዘመርን ጧጧት የ13 ወር ጻሃይን መቼም ማለመኝም ነበር ማጣት ጊዜ የማይለውጠው ነገር የለም ሰው ከሀገሩ ይወጣል አላማችን ሳይሳካ ይቀራል በሰው ሀገር የኛው ሰው ይነቀናል የናቴን ምክር ያስተዋስኩ ስኖር የከፋኝ ፈርቼ የባሰው መጥቷናት ላይ ዱብ አለ ብለው ጠሩኝ አምቼ ማን ነው አምቼ ያምቼ ሳገር የት ነው ኢትዮጵያ ተወልጄ አድጌ ማን ነህ አንተ ሲኔን ማንነት የምትገልጸው ያደኩበት የተወለድኩበት እሱ ነው የኔ ማስታወሻ የቤተሰብሽ ደም ነው ከኤርትራ አይደለሽም አሉኝ አበሻ ያበሻ ትርጉምስ ምንድነው አመጡልኝ ትርጉም ዘመናዊ ብትወለጅም ብታድጊም አዲስ አበባ አይደለሽም አሉኝ ኢትዮጵያዊ አረፒያስታ ተመስከር የገብረትን ሳይ ኬክ ቤት መርካቶ ሰፈሬም ተመስከር ማንስ ይነጥቀኝ እኔን መሬት የልደት ካርዴ ይመስከር ይላል ትውልድ ኢትዮጵያ ወረቀት ማንነትሽን አይገልጽም አሉኝ ጆሬ ላቸው መስሚያ ደረሰኝ ሰበር ዜና ኤርትራዊነቴንም መግለጽ እንደማልችል አመታት አለፈ በትግስት ይችም ቀን ታልፋለች ስል ነጮች ቢሰሙ አይደንቲቲ ክራይሲስ ይሉታል ወገኔም ሲሰማ የራሴን ዜግነት ሊወስድ ተዘጋጅቷል እኔ ማን ነኝ ምን ጊዜም ኢትዮጵያዊ ማንነቴን የማረሳ ኤርትራዊ ከምንም በላይ ሰው ነኝ አምላክ ፈልጎ የፈጠረኝ
አድማጮቻችን እንግዲህ የፕሮግራማችን ፍጻሜ ተቃርቧል በሚቀጥለው ሳምንት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሃይማኖት ተከታዮች የጾም ፍቺ ስለሆነ በሚቀጥለው ሳምንት ፕሮግራማችን በአብዛኛው ምናስተናግደው የኢትዮጵያኖችን እንኳን አደረሳችሁ መልእክት ስለሆነ በየትም ዓለም የምትኖሩ ኢትዮጵያኖች ይህንን ሬዲዮ በተለያየ መንገድ የምትከታተሉ ማዳመጥ የምትችሉ መልእክታችሁን በዚሁ ሬዲዮ በመደወል በቀጥታ በስልክ ቁጥር 0819100 የሱድን መግቢያው 46 ነው 46 ስቶክሆልም 8 እንተነው 19100 በመደወል በሚቀጥለው ሳምንት ፕሮግራማችን የፋሲካን መልካም እንኳን አደረሳችሁ ምኞታችሁን መግለጽ ትችላላችሁ እንላለን። በዚህ አጋጣሚ አንድ አድማጫችን ደውለው የደረሰባቸውን ችግር ገልጸውልናል። አልቢያ አካባቢ ነው የሚኖሩት ቤታቸው እንደተዘረፈ ነግረውን ሌሎች ወገኖቻቸውንም ለማስጠንቀቅ ያስተላልፉት መልእክት አለ። መልእክቱ ምንድነው? አንደኛ የተዘረፉት ገንዘብና ወርቅ ነው። እንደሳቸው አባባል ዘራፊዎች ወርቁ የት እንዳለ የሚያመለክት አይደለም ግሩም ያሉት የሚያመለክት ዲቴክተር መሳሪያ እንዳላቸውና ወርቁ የት እንደሚገኝ ማወቅ እንደሚችሉ ይሄንን እንዲያውቁት ኢትዮጵያኖች ወገኖች። ሁለተኛ ደግሞ ቤቱ ቢዘረፍም ፎርሼክሪንግ
ካሳ ለመክፈል
ፎርሼክሪንግ ቢኖራችሁም
ካሳ ነው መሰለኝ ፎርሼክሪንግ
ዋስትና ቢኖራችሁም ያን ዋስትና ማግኔት የሚቻለው የፖሊስ ቁልፍ ሲኖር ብቻ ነው።
ሲቆለፍ
የፖሊስ ቁልፉ ቢኖርም መቆለፍ አለበት። ይሄንን ከዚህ በፊትም ደጋግመን የተናገርን ይመስለኛል እንዲው አንድ ፕሮግራም አዘጋጅተን ኢትዮጵያኖች አንደኛ መጀመሪያ የፖሊስ ቁልፍ መኖር አለበት፣ ሁለተኛ ያን የፖሊስ ቁልፍ መቆለፍ አለባችሁ። ቤቱ ቢዘረፍ እንኳን ዋስትና ቢኖራችሁ ዋስትናውን እነዚህ የመድህን ድርጅቶች ሊከፍሉ የፍቃደኛ የሚሆኑት የፖሊስ ቁልፉ ሲቆለፍ መሆኑን ነው። እኚህ አድማጫችንን በደረሰበት ችግር እናዝናለን። ችግሮትም በደህና ሁኔታ ይፈታ ብለን እንመኝልዎታለን። ስላደረጉልን ለወንዶጎኖቹ ስላስተላለፉት መልእክት ከፍ ያለ ምስጋና እናቀርባለን። እንግዲህ አድማጮቻችን በሚቀጥለው ሳምንት እስከምንገናኝ ድረስ
ቀደም በዜና ወጃም ተናገረናል አንድ የኢትዮጵያ ወዳጅ የሆኑ ፕሮፌሰር ሞተዋል
ሌቪን
ሌቪን ናቸው እንዴ? አሁን ያያየው ነው ለቀጽል ስምም አላቸው አበሻ አካ ሊበን ይሏቸዋል። መንዜው ነው የሚሏቸው አሉ። መንዜው ነው የሚሏቸውና በጣም ግሬተር ኢትዮጵያ የሚል በጣም ታላቋ ኢትዮጵያ የሚል ጽሑፍ ጽፈዋል። በጅማ በመንዝ በጎጃም 25 አመታት ነው የቆዩትና በጣም ኢትዮጵያ ወዳጅ ናቸውና ብዙዎች በየማህበራዊ ድረገጹ
እየጻፉ ነው ስለሳቸው። ይሄ ራሱ አንጥልቅ እድገት ነው። ኢትዮጵያኖች የሚስማማንን መግለጽ አንችልም። ዝም ብለን ቁጭ ብለን በሆዳችን እንደዚህ ሐሳብን መግለጽ ጥሩውን ጥሩ ማለት መጥፎውን መጥፎ ማለት የሚስማማንን መግለጽ መቻላችን ራሱ አንድ ትልቅ እድገት ነው ባይነኝ። ሌቪን በጣም ትልቅ ሰው ናቸው። በኢትዮጵያ ወዳጅነታቸው በጣም ብዙ የሚታወቁ ናቸው። እንግዲህ አድማጮቻችን እስከ ሳምንት ድረስ
መልካም ሳምንት እንላለን።
መልካም ሳምንት ይሁንላችሁ እያልን እንምንሰናበታችሁ የዛሬ የሬዲዮ ሆስቶቻችሁ አህመድና ግሩም ነን። በሚቀጥለው ሳምንት እንግዲህ ፋሲካ ነው። እስከዛው ድረስ መልካም ፋሲካ። በነገራችን ላይ እየደወሉ ለምንድን ነው የፈረንጆች መልካም ፋሲካ ያላችሁት ብለውናል። ወቀሳን እንቀበላለን። በጣም ነው የምንወደው የምንሳሳተውን ሲነገረን ግን እንንጃ የፈረንጆችን ፋሲካ ለምርንምና ነው እንኳን አደረሳችሁ ለማለት። ለማንኛውም እንኳን አደረሳችሁ ለፈረንጆች ፋሲካ። ምንድነው የሚሉት አሜሪካኖች? when you are in rome act like the romans ሮም በምትኖርበት ጊዜ እንደ ሮማዊዎቹ አድርግ ይላሉ። እንግዲህ እኛም እንግዲህ የፋሲካን የምንድነው የፈረንጆችን ፋሲካ እንሄደን እናክብር።
እንግዲህ
መልካም ሳምንት።
መልካም
ያንሽ ባሽፍቱ የነሽ ፍቅር
Adelante, 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 ad